piano. ይህ በቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ያስጥልን አመጣችን ይህ የምትደምጡት በቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ለጋብስ የሚያስተላልፈውን የአማርኛ ፕሮግራም አሁን
እንደምናችሁ በመከታተል ላይ የምትገኙት የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። በዛሬው ፕሮግራማችን የተለያዩ ፕሮግራሞችን ይዘን ቀርበናል። በኢትዮጵያ በህወሓትና በፌደራል መንግስት መካከል የሚካሄደውን ጦርነት፣ መቋጫ ያልተገኘለትን ዘርን መሰረት ያደረገ ጭፍጨፋ በሀገራችን የሚካሄደውን እነዚህንና የመሳሰሉትን የተለያዩ አንኳር ጉዳዮችን ይዘን ቀርበናል። ከኔ ጋር ዮናስ እስክንድርና ፋሲል አብሮኝ ይገኛሉ። እንደምን አደራችሁ? መልካም። እንግዲህ በዛሬው ዕለት ለማስተዋወቅ እንደሞከርኩት በኢትዮጵያ በህወሓትና በፌደራል መንግስት መካከል የሚካሄደውን ጦርነት አስመልክቶ ካጭር ቆይታ በኋላ ተመልሰን የተለያዩ ውይይቶችን እናደርጋለን። ከዚህ በፊት ግን አጭር የሙዚቃ ብሬክ አድርገን መለሳለን። አብራችሁን ቆዩ። ከዚህ በተጨማሪ ያላችሁን ሐሳብና አስተያየት በ0819100000 ደግምላችኋለሁ፣ 0819100000 ሐሳባችሁን በምናደርጋቸው ውይይቶች ጋር አብራችሁን እንድትሆኑ እያስታወስን ከአጭር ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ።
አድራሻ መሆኑን ይነግረኛል ፍትህም ካንዱ ከሱ በቀር ወዴት ይገኛል ስለ ስሙ መሞቱ መብዛታቸው ሰማያት የመጣር መጀመሪያ አይደለም ወይ ምልክት ሰይፍህን አንሳ ተጋደልበት ቀላል አይደለም ይሄ ጦርነት ሰይፍህን አንሳው ማን ይችለዋል ሞትን ራሱ ያሸንፈዋል ሰይፍህን አንሳ ክተት ሰራዊት ዝመት ለፍቅር ሰልጥን ለምህረት ሰይፍህን አንሳ እሱ ብቻ ነው በዚህ ድንግል ግን መልስ የሚሆነው
እንደምን አደራችሁ አድማጮቻችን በማዳመጥ ላይ ያላችሁት የኢትዮጵያ ድምጽ ራዲዮ የሆነውን ዝግጅታችንን ነው ዛሬ በፕሮግራማችን እንዳስተዋወቅነው በኢትዮጵያ ላይ የተካሄደ ያለውን ጦርነት በተመለከተ አጭር መግቢያ ካደረኩ በኋላ በዚህ ርዕስ ላይ ከስራ ባልደረቦች ጋር በሰፊው የምንወያይበት ይሆናል አብራችሁን ቆዩ ለህይወታቸው ሳይሳሱ በጦርነት አውድማ በመገኘት የዜና ዘገባ የሰሩ የዓለማችን ጋዜጠኞች የጦርነት ታሪክ አጥኚዎች በጦርነት ቀጥታ ተሳታፊነት የነበራቸው የሀገራት የመከላከያ ሰራዊት አባላት የስደት የረሃብና በሽታ ገፈት ተቋዳሽ የሆኑ ንጹሃን ዜጎች ያዩትን መከራና ግፍ ባሳወሱ ጊዜ ጦርነት ምን ያክል አስከፊና ሁነተኛ አሸናፊና ተሸናፊ የሌለበት በኪሳራ የተሞላ መሆኑን ምስክርነታቸውን ሲሰጡ ኖረዋል። በዚህ ምክንያት ብዙሃን ጦርነት ልዩነትን ለማጥበብ የመጨረሻው አማራጭ እንዲሆን አጥብቀው ሲሰብኩ ይደመጣል። ፕሌቶ በመባል የሚታወቀው የግሪኩ ፈላስፋ ባንድ ወቅት እንዲህ ብሎ ነበር። የጦርነትን ፍጻሜ ለማየት የታደለው የሞተ ሰው ብቻ ነው። በርግጥ ባንድ ወቅት የተጀመረ ጦርነት በሆነ ወቅት ማብቃቱ አይቀርም። ይሁንና ጦርነቱ ይዞት የሚመጣው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ለዘመናት የሚዘልቅ ይሆናል። ይህም በዜጎች ላይ ቀጣይ ሊፈጠር ስለሚችለው ጦርነት ወይም አለመረጋጋት በማሰብ ኑሯቸውን በጭንቀት መምራታቸው የማይቀር ጉዳይ ነው። ለዚህም ነው ታዋቂው ፈላስፋ የጦርነትን ፍጻሜ ለማየት የታደለው የሞተ ሰው ብቻ ነው ሲል ሐሳቡን ያሰፈረው። ይሁን እንጂ በዓለማችን የጦርነትን ጥፋትና የሚያመጣውን መዘዝ የተረዱ የተለያዩ የሀገራት መሪዎች ወደውም ይሁን ተገደው ወደ አላስፈላጊ ጦርነቶች ገብተው ወደማይወጡበት አረንቋ ገብተዋል። እንዳለመታደል ሆኖ ሀገራችን ኢትዮጵያም ለዘመናት ያሳለፈችው የጦርነት ጦስ ሳይበቃት ከቀናት በፊት ከጊዜ ወደ ጊዜ የሻከረው የትግራይ ክልልና የፌደራል መንግስት ግንኙነት መቋጫ ወደማይገኝለት ደረጃ ደርሶ ጦርነቱ እስከገቡ ዛሬ አምስተኛ ቀናቸውን አሳልፈዋል። ይሁን እንጂ በጦርነቱ ማን ተጎዳ? በጦርነቱ ቀጠና የሚኖሩ ንጹሃን ዜጎች ሁኔታ ምን ላይ ይገኛል? ጦርነቱ ወደ እርስ በእርስ ጦርነት ማምራት ያለው ዝንባሌስ? የጦርነቱ የማብቂያ ጊዜና ሌሎች ተያያዥ ጥያቄዎች የፌደራልና የክልል መንግስቱ ከሚሰጡት መረጃ ባለፈ ገለልተኛ የመረጃ አካል ባለመኖሩ ከምናውቀው ይልቅ የማናውቀው በልጦ እንደ ኢትዮጵያውያንነታችን ሁላችንም በሐሳብና በጭንቀት እንገኛለን። ዓለም አቀፍ የዜና ተቋማት እንደ BBC, CNN, AFP እና Reuters ሳይቀሩ ልክ ሀገር ቤት እንዳሉ የዜና ተቋማት በሀገራችን እየተካሄደ ያለውን ጦርነት በተመለከተ ሲዘግቡ የፌደራልና የክልል ባለስልጣናትን ዋቢ አድርገው መሆኑ በሀገሪቱ በመካሄድ ላይ ያለው የጦርነት ወዴት ሊያመራ እንደሚችል ለማወቅ አስቸጋሪ ሁኔታ ላይ እንዳለ ያሳያል። የህወሓት መሪዎች ኢትዮጵያ ሀገራችን በአሁኑ ወቅት ለገባችበት ውስብስብ ችግር ሙሉ በሙሉ ተጠያቂዎች መሆናቸውን አብዛኞቻችንን ያስማማናል። ስልጣናቸውን ለማራዘም ሀገሪቱን በዘርና በቋንቋ ከፋፍለው በእርስ በእርስ ሽኩቻ፣ ሴራዊ ፖለቲካ፣ የነጻነት አፈናና የሰብአዊ መብት ጥሰቶችን በማካሄድ ሀገሪቱን ወዳልሆነ አቅጣጫ መሯት። የነዚህ ባለስልጣናት ወደ ፍርድ ቤት መቅረብ ወይም በሀገሪቱ ለፈጠሩት የመከፋፈልና የሰብአዊ መብት ጥሰቶች መክፈል ያለባቸውን ዋጋ እንዲከፍሉ ማድረጉ ሌላው ሁላችን አንድ የሚያደርገን ጉዳይ ነው። ማንኛውም ሰው ላጠፋው ጥፋት የሚገባውን ቅጣት ሊያገኝ ይገባል እንላለን። እንዲያውም በእኛ አመለካከት ውሳኔው የዘገየ ነው። የሆኑ ሆኖ እነዚህ ሰዎች ተጠያቂ በሚሆኑበት ጊዜ በሰዓቱ የነዚህ ወንጀለኞች ተላላኪ ሆነው ህዝቡን ሲበድሉ የነበሩ በሁሉም ክልል የነበሩ ባለስልጣናትም ሊጠየቁ በተገባ ነበር። ከዛ ይልቅ በአሁን ወቅት ያጠፉት ጥፋት ተረስቶ ዶክተር አብይ በሚመራው መንግስት በነጻነትና በስልጣን ላይ መቀመጣቸው የህወሓት ወንጀለኞች እብሪታቸውን እንዲነሱና የተንኮል ስራቸውን እንዲቀጥሉ አድርጓቸዋል። ከአምስት ቀናት በፊት የተጀመረውና ጦርነት ስናስብም የሀገሪቱ ጠቅላይ ሚኒስትር በቴሌቪዥን መስኮት ብቅ ብለው ህወሓት የተከበረውን የመከላከያ ኃይል አጠቃ፣ መንግስትም ወደማይፈልገው ጦርነት ገብቷል ብለዋል። በአንጻሩ የህወሓት ባለስልጣናት ለጦርነቱ መጀመር የፌዴራል መንግስቱን ይኮንናሉ። ይሁንና ጦርነቱን ማን አስጀመረው የሚለውን ለማወቅ ቀደም ብለን ለማሳየት እንደሞከርነው ገለልተኛ የሆነ የመረጃ አካል ባለመኖሩ ከመላ ምት ያለፈ እይታ አይኖርም። ይሁንና ጠቅላይ ሚኒስትሩ ጦርነቱ ከመጀመሩ ቀናት በፊት ከኤርትራና ሱዳን መሪዎች ጋር ተገናኝተው መምከራቸው በወለጋ አካባቢ ንጹሃን የአማራ ክልል ተወላጆችን ደህንነት አደጋ ላይ የጣለ የመከላከያ ኃይልን ከቦታው የማንቀሳቀስ ውሳኔ፣ የአፍሪካና የአውሮፓ ህብረት ባለስልጣናትን ያቀረቡትን የማሸማገል ስራ የፌዴራል መንግስት አለመቀበል መቻሉ የፌዴራል መንግስት ጥቃት ተፈጸመብኝ ፍርጃን ውሃ እንዳያነሳ ያደርገዋል። ጦርነቱ ማንንም ያስጀምረው ማን በአሁኑ ሰዓት የሚያስጨንቀንና የሚያሳስበን ወንጀለኞች የህወሓት ባለስልጣናት ህይወት ሳይሆን በዚህ ጦርነት ምክንያት በፍህራትና በጭንቀት እንቅልፍ አጥተው የሚያድሩት በጦርነቱ ቀጠና አካባቢ ያሉ ንጹሃን ዜጎቻችንና የመላው ኢትዮጵያ የወደፊት ጣ ፋንታ ነው። ጦርነት መግቢያው እንጂ መውጫው አይታወቅም። ሀገራችን ኢትዮጵያ ባስቀያሚ የዘር ክፍፍልና የተረኝነት አደጋ ባንዣ በበችበት በዚህ ወቅት በእንቅርት ላይ ጆሮ ደግፍ እንዲሉ ጦርነት ሊያስከትል የሚችለውን አደጋ ከግምት ውስጥ በማስገባት ሊካሄድ ይገባል። ከዚህ በተጨማሪ ያለፈውን ስርዓት ብቻ በመውቀስና በማቆሸሽ ብቻ አሁን ላይ በሀገሪቱ እየተሰራ ያለውን ጸያፍ ስራ ማስቆም የማይቻል መሆኑን ልንገነዘብም ይገባል። የህወሓትን አገዛዝ የምናወግዘውና መሪዎቻቸውን ላደረሱት የሰብአዊ መብት ጥሰት፣ የሙስና መስፋፋት፣ የፖለቲካ ስነ ምህዳር መጥበብ፣ ቋንቋንና ዘር መሰረት ያደረገ ክፍፍልን በማማረራችን ነበር። አሁንም የሰው ልጅ የክብር ህይወት በዘርና በማንነት በተለይም በአማራነቱ ለሀገር ሉዓላዊነት የከፈለ መስዋዕትነት ተረስቶ በዘር ፖለቲካው በየቀኑ በመታረድ ላይ ይገኛል። ይህም ከጦርነቱ ባልተናነሰ ጊዜ የማይሰጥ ጉዳይ ለመሆኑ ሊቆም ይገባል። ከዚህም በላይ የሀገሪቱ መሪ መሪያችሁ ነኝ ለእያንዳንዳችሁ እኔ ያውቅላችኋለሁ በሚል ግትር አቋማቸው የማይረገጠውን ሁሉ ሲረግጡ ዝም ማለትም አይገባም። በጭፍኑ መደገፍ በፍጹም አይገባም። እዚህ አስቸጋሪ ደረጃ ላይ ለመድረሳችን የህወሓት መሪዎች የደገሱት ሴራ ምክንያት ቢሆንም ጠቅላይ ሚኒስትሩም በክልሉና እርሳቸው በሚመሩት መንግስት መካከል ያለው መቃረን ተካሮ እዚህ ደረጃ ለመድረስ ያደረጉት አስተዋጽኦ በቀላሉ የሚታይ አይደለም። የቀድሞውን ስርዓት መተቸትና ማንቋሸሽ በኢትዮጵያውያን በሙሉ ድምጽ ተቀባይ መሆኑን ያወቁት ጠቅላይ ሚኒስትሩ የራሳቸውን ስልጣንና ራሳቸው በሚፈልጉት መልኩ የተሰራ መንግስት ለመመስረት ማቀራቸው በህወሓቶች ጥርስ እንዲነከስባቸው አድርጓቸዋል። ህዝቡንም አሳዝነዋል። ስለዚህ የፖለቲካ መጫዋታውን በመረዳትና እውነታውን በመናገር የሚወቀሰውን ወቅሰን የሚመሰገነውን አመስግነን ሀገራችንን መታደግ እንጂ አንድን አካል ሰይጣን ሌላውን መልአክ በማድረግ ሀገራችንን መታደግ አንችልም እንላለን። አድማጮቻችን፣ በዚህ ርዕስ ላይ በሰፊው ልንወያይበት ተዘጋጅተናል። እስክንድር እና ዮናስ ፋሲልም እዚህ ስቱዲዮ ይገኛሉ። በዚህ ጉዳይ ላይ ተመልሰን የምንመጣበት ይሆናል። ከአጭር የሙዚቃ ግብዣ በኋላ ተመልሰን እንገናኛለን። አብሮናታችሁ አይለዩ። Oh,
አብሉ ጅንሰፍሎ ለክብር ተርቷል በመዳን ያለ ማዳን ድማል
ጋሚ እንዴት አደረጋችሁ አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን በ0819100 የተወያየንበት ባለነው ሐሳብ ላይ አስተያየታችሁን መስጠታችሁን አትርሱ በዛሬው ዕለት የመጀመሪያው የመወያያ ርዕሳችን በኢትዮጵያ በህወሓትና በፌደራል መንግስት መካከለ የሚካሄደውን ጦርነት አስመልክቶ ይሆናል ዮናስ እስክንድርና እኔ ተመስገን በዚህ ጉዳይ ላይ በሰፊው ልንወያይበት ተዘጋጅተናል እስክንድርና ዮናስ በዚህ ጉዳይ ላይ ያላችሁን እስክንድር ካንተ ልጀምርና በኢትዮጵያና በህወሓት መካከል በፌደራል መንግስቱና በህወሓት መካከል እየተደረገ ስላለው ጦርነት ያለህን ምልከታ ለአድማጮቻችን ብታደርስ
እንግዲህ ያው ጦርነቱ ተጀምሯል ምንም እንትን የሚባል ነገር አይደለም ከፌደራል መንግስትም የባየረ መደብደብ አለ ከዛም ነፃ የሆነ ሚዲያ ቅድም አንተ እንደጠቀሰው ባይገኝም የጦርነቱ መጀመር ምክንያቱም ህዋት ወያኔ ከማዕከላዊ መንግስት ከወጣ በኋላ ብዙ ትምከሳዎችና ከፍተኛ የሰብአዊ ድርጊቶች በሚያደርገው ወይም በኦነክሽንና በራሱ በፋይናንስና በተለያየ በሚያደርገው ከፍተኛ ጥቂቶች ተደርጓል። ስለዚህ ይህ ወንበዴ ቡድን ከፍተኛ ንቀት ስላለው የሰሜን እዝ የሚገኝበትን የመከላከያ ሰራዊት በመተንኮሱ አጠፋው ምላሽ መንግስት መስጠቱ ትክክለኛ አካሄድ ነው። ትክክለኛ አካሄድ ነው ምክንያቱም በትግስት የለውጡን እንዲቀላቀል ብዙ ጊዜ ጥሪ ቀርቦለታል። ነገር ግን ከዚህ ቀደም ያደርጋቸው የነበረ ዘረፋዎች፣ የሰባዊ ድርጊቶች እና የኢትዮጵያን ሀገሪቷን ሀብት ዘረፋ ያስለቀረበት ተመልሶ ወደ ስልጣን ላይ ለመምጣት ከሚያደርገው አንዱ ስትራቴጂ ከብሔረሰቦች ከማጋጨት ውጪ ይሄኛውን አድርጎ ተጠቅሞበታል። ነገር ግን እዚህ ላይ ለጨምርና ላሰምርበት የምፈልገው ይህ ጦርነት በኢትዮጵያ ላይ የተቃጣ የወንበዴዎች ጦርነት ነው። ውጊያውም የሚሆነው እነዚህን ወንበዴዎች በቁጥጥር ስር ለማዋል ነው። ሲቪሊያን የትግራይ ህዝብ በዛ አካባቢ የሚኖረው አሁን ደግሞ ጦርነቱ እየተካሄደበት ያለው የቀድሞው የአማርያ የጎንደር ግዛት በሆነ ውስጥ በወልቃይት ሁመራ ጠገዴና ራያ የሚሉት ቀድሞም የአማርያ ክልል ውስጥ የነበረ የጎንደር ግዛት ስለሆነ የህዝብ ደግሞ ከፍተኛ ገፈት የቀመሰና መከራየ ነው። ህገ መንግስቱን ለማስጠበቅ ሳይሆን አሁን ውጊያው የአማራው ክልል የህልውና ጦርነትም ነው ላለው። ምክንያቱም ክልሉ በህጋራይቶ እንደዚህ ክልሉ ተወስዶበታል በዚህ ወንበዴ ቡድን። ሁለተኛ ደግሞ እዛው ላይ ነው ወልቃይት ላይ ነው ከፍተኛ ሰቆቃ ከናዚ ከፈጸማቸው አንዳንድ ድርጊቶች ያላነሰ በመርዝ እስከ መግደል ወልቃይት ላይ የተደረገበት ህዝብ ነው። ምናልባት እግዚአብሔር ግፉ ያሁላ እዚህ ደርሶ ህዋትን ይህን ወንበዴ ለፍርድ የሚያቀርብበት ጊዜ ነው ብዬ እገምታለሁ።
መልካም ዮናስ፣ ይህን በኢትዮጵያ በህዋትና በፌደራል መንግስት መካከል የሚካሄደው ጦርነት እንደሰማ ነው ለአምስት ቀናት እስካሁን በመካሄድ ላይ ይገኛልና እንደው ምናልባት የንጹሃን ዜጎችን ማዕከል ባደረገ መልኩ እነሱን ለመከላከል እነሱ የነሱን መከራና ገፈት ከማድረግ ውጪ ይህ ጦርነት ምን ያክል ጥንቃቄ ይፈልጋል ብለህ ታስባለህ? ያለህን አመለካከት እስኪ ለአድማጮቻችን።
እሺ፣ በጣም አመሰግናለሁ ተመስገን። እንግዲህ እንዳነሳው በመግቢያም ብዙ እንደተከሰተው ለኔ ይህ ጦርነት የመጨረሻ አማራጭ መሆን አለበት ብዬ በግሌ አላምንም። በተለይ ለአፍሪካ በተለይ ደግሞ ለኢትዮጵያ እንግዲህ በሁለት ወንድማማች መካከል የሚፈጠር ጦርነት ነው የተፈጠረ ጦርነት ነው ያስባለው። በተለይ የርስ በርስ ግጭት በመመለከት አፍሪካ ላይ ብሎ መካከለ የማብሰክም የተለያዩ ሀገሮችን ያፈረሰበት ታሪክ ነው እናስታውሰው። ሱዳን በርስ በርስ ግጭት ላይ ደረጃ ማምጣት ጦርነት ነበረ። ከዛም በኋላ ሱዳን ከደቡብ ሱዳን ከተገነጠለች በኋላ በሪክ ማቻር ነው በሳልቫ ኪር መካከልም በለበርካታ አመታት ጦርነቶች ተካሂደዋልና መካከለኛው ምስራቅን ብንመለከትም ሊቢያ ማንሳት እንችላለን። በተለይ የሊቢያ እና የሶሪያ ምስራቅ ብንመለከት የጃዙር ጦርነቶች በምዕራባዊና አሜሪካ እንዲሁም ሩሲያ በጣልቃ ገብነት የተካሄደ ጦርነት ወንም ግን እዛው የተፈጠረ የርስ በርስ ጦርነት ነውና አገሮቹ ለመፍረሳቸው ምክንያት ሆኗልና በግሌ አሁን ያለውን በፌደራል መንግስትና በህዋት መካከል የተደረገው ጦርነት በግሌ አልደግፍም። በተለይ ፌደራል መንግስቱ የተናገረው ህግና ህገ መንግስታዊ ስርዓት ለመናድ የሚቀር ማንኛውም ድርጊት እርምጃ መውሰድ እንዳለበት ነው። ግን ከዛ በፊት ግን ህግና ህገ መንግስታዊ ስርዓት በኢትዮጵያ ውስጥ አለ ብሎ መናገር አይቻልም። ተደጋጋሚ ህጎች ይጣሳሉ። ህገ መንግስት አለ ብሎ ለመናገር የሚያስደፍር ግራውንድ መሬት ላይ የለም። ዜጎች በማንነታቸው በሃይማኖታቸው በብሔራቸው የተለያዩ ጥቃት ይደርስባቸዋል። በተደጋጋሚ ኦነግ ሸኔ ብንመለከት በወለጋ አካባቢ ብሎም በቤንሻንጉል ጉሙዝ የተለያዩ ጥቃቶች ደርሰዋል። በተለይ ከለውጡ በኋላ በርካታ የፍና ብሎች ተፈጽሟል። 17 ባንኮች ሲዘረፉ ብዙ ችግሮች ህግ እየተጣሰ ባለበት ሁኔታ መንግስት ስልጣኑን የሚነቅልክ አንዳሽ ነገር ሲመጣ በግና ግንግስቴ ሰራቱ መከበር አለበት ማለቱ ፍጹም ያሳዝናልና ለኔ ይሄ ጦርነት በሁለት ስልጣን ናፋቂዎች ተመንጆች መካከል የሚደረግ ጦርነት ነው ብያስባለሁ። ቅድም እስክንድር ማስተታል በተለይ 1984 ዓ.ም ትምርት የጦርነት ሰና አስተዳደርን በተለይ የአማራን ክፍል ያሳዘነና ይጎዳ ነበር። የወልቃይት ጉዳይ ማሰብ ይችላል፣ የራያ ጉዳይ ማሰብ ይችላል። እሱ በዚህ ልክ ከመንግስት ጥያቄ ሲሻሻል ጥያቄ በሚፈታበት ነው ሳደግን አሁን ያለው ጦርነት በሁለቱም ስልጣና ፋይቆች መካከል የሚደረግ ጦርነት ነው። ህወሓትን ከመለከት አንዴ የአቦይ ሰባት በአንድ ሚዲያ የግልጽ ሚዲያ መግለጫ ሰጥቶ ነበር። በተለይ ከኤርትራ ጋር የተደረገው ጦርነት የኢሳያስ መንግስት ኢትዮጵያ ለምራፍ ካደም ጠይቆ ነበር። ይህ ስለተከለከለ ግጭቱ እየደመቱ ለሁለት ወንድሞች ኢትዮጵያና ኤርትራውያን ወደ መፍሻ አካባቢ ህይወት ሊጠፋ ይችላልና አሁንም ምናልባት በጊዜ ሂደት የሚወጣ ሚስተር ሊኖር ቢችልም ግን ከዚህ የተለየ ነው ብያላስብምና ጦርነቱ ንጹሃን ዜጎችን ማክል ያደረገ ነው ይሄን በግሌ አላምንም። እርምጃ ግን እርምጃ በተለይ ፌደራል መንግስቱ እርምጃ ዘግይቷል የሚል መት አለ በግሌ እርምጃ ወሰደም ከተባለ ብንቀበለው ማክሲፕንስ ብንቀበለውም ግን እስካሁን ድረስ ጊዜ ህዋት ጊዜ እስኪገዛ ድረስ ጦርነቱ ያንን ኃይሎችን እስካደረስ ድረስ መጠበቅ አለበት ይላልም። ግን ያም ቢሆን ግን የተወሰደው እርምጃ በግሌ በሁለት ሀገሮች መካከል ሳይሆን በሁለት ወንድማማች መካከል የተደረገ የተከፈተ ጦርነት ነውና በግሌ በስልጣንሽ ግድድ ነው የሚደረግ ነው እንጂ ህግና መንግስታዊ ስርዓት እንደ ፌደራል መንግስቱም አከብራለሁ አስከብራለሁ እንደሚለው ህወሓትን በግሉ ደግሞ ህገ መንግስቱ መናድ የለበትም ብሎ ወሰናቸው ልጆች በግሌ መደግፍ አይደለም።
ዮናስ ጥሩ ፖይንቶችን ያነሳው እንዳልከው በሀገሪቱ በዶክተር አብይ በሚመራው መንግስት ላይ ያለ መረጋጋት ሙስና ተረኝነቶች ትልቁን ቦታ የሚይዙ ሆነው ያለ አሁን ደግሞ በዚህ ላይ ይሄ ጦርነት መካሄዱ ለሀገሪቱ ወደፊት ለምትሄድበት አቅጣጫ ከባድ ፈተና እንደሚሆን ግልጽ ነው። ከዚህ ባለፈ ጦርነቱ እየተካሄደ ባለበት ላይ በፌደራል መንግስቱና በትግራይ ክልል በህወሓት እየተካሄደ ባለው ጦርነት መካከል በጦርነቱ ተሳታፊ የሆኑት የመከላከያ ሰራዊትና የአማራ ክልል ሚሊሻዎች ናቸው። በጦርነቱ ተሳታፊነታቸውን ያሳዩ ያሉት መንግስትም ከመንግስት ከራሱ የከወጣው መግለጫ ይህ ለምን ሆነ ብላችሁ ታስባላችሁ? ለምሳሌ የኦሮሚያ ክልል በቀርብ ምን ያክል እንትሮችን እንዳሰለጠነ የምታውቁት ነው። በተለያዩ ቴሌቪዥን ፕሮግራሞች አይተናል ምን ያክል ሰራዊቶችን ያያሰልጠን የክልል ልዩ ኃይል የሚባሉትን የኦሮሚያ ክልል አሰልጥኗል። ሌሎችም እንደዚሁ ያሆኑ ያለ የህወሓት ጦርነት የህወሓትና የፌደራል መንግስት ጦርነት የአማራ ክልል ብቻ አስመስሎ ማየቱስ ምን ያክል አደጋለው ለአማራ ክልል ሰዎች? ሌሎች ያለመሳተፍ በዚህ ጦርነት ያለመሳተፋቸውስ ሚስጥሩ ምንድነው ብላታስ? ስለዚህ ከእስክንድር ጀምርና ወደ ዮናስ መለሳለሁ።
በጣም ቆንጆ ጥያቄ ነው። አሁን ራሱን እንግዲህ የሰሜን ጦር ነው ትንኮሳ የተደረገ ሰሜን ያለው እስከ 20 ሜትር ዛይ ተቀመጠ ነው። እዛ ላይ ይሄ ትንኮሳ ማድረጉ ያገርን ሉዓላዊነት ነው ይሄ ቡድን የደፈረው። ነገር ግን የኢትዮጵያን አጠቃላይ መከላከያ ሰራዊት ጥያቄ ምልክት ውስጥ የሚያስገባ ምክንያቱም ጥቂት ቡድን መጥቶ ተንኩሶ ዘረፋ ሲያካሂድ ሄዶ አሁንም ያዳነው የፌዴራል መከላከያ ሰራዊት ሳይሆን የአማራ ክልል ሚሊሻና ልዩ ሰራዊት ነው። ነገር ግን ኦሮሚያ ክልል ላይ ከ500,000 በላይ አሰልጥኗል። ያ ምንም በዚህ ዙሪያ ላይ ምንም ተሳትፎ የላቸው። አሁን ይሄንን ስታይ እንደገና ዳቦ ከታችና ከላይ የነደደ ያለ በ30 አመት ውስጥ እያለቀ ያለ ለማጥፋት በሕገ መንግስቱ የታወጀበት ብሔረሰብ አለ። ኢትዮጵያ የሚል የራሱን ብሔሩ አስፈልጎ ኢትዮጵያን የሚል አንድ በዚህ በኩል እየተገደለ ኢቭን ይሄ ጦርነት ካለቀ በኋላ ግዛቱን የማግኘት እንኳን የሚያስከብሩለት አስተዳደሮች ሁሉት
አንድም እሱ ነው። ጦርነት ካለቀ በኋላ እንዳልከው ያሸንፉ።
ሁለተኛ እነዚህ አስተዳደሮች አሁን ራሱ የሚናገሩትን በተሰማ አስተዳደር ተመስገን ጥሩ ነህን አሳቸውንም የፌደራል ፖሊስም ኮሚሽነሩም በተሰማ እነዚህ ሰው እየተናገሩ ያሉት ይህ እያለቀ ያለ ህዝብ አሁንም እየታደጉት አይደለም። አሁን መቀለያ ድረስ ወክ ከሄዱ ይዋጋ ይዟቸው የፌደራሉ ጦር አላፊ ነው። አለበለዚያ ደግሞ የሁሉም ክልል የተወጣጣ ጦር መግባት አለበት። በሁለተኛ ደግሞ በኦሮሚያ ክልል ውስጥ ያሉ አማራና ሌሎች ኢትዮጵያውያኖች ሽመልስ አብዲሳ በሚቀሰቀሰው ጦርነት እዛም እየሞቱ ነው። ሁለት በኩል እየተገደሉ አሁን አልክ እንደ ዮሐንስ ቧያሌው አይነት ቁራጥ አማራሮች ካሉት አንደኛ ይሄ ግዛቱን አስጠብቆ የዜጎቹን እንትን ማለት ከፌደራል መንግስት ጋር በሚያስፈልገው ሁኔታ ከሌሎችም ክልሎች ጋር በተወጣጡ የፌደራል እንትን ነው ይሄንን ወንበዴ ማጥፋት
ይቻላል። ግን
አንድ ስጋት አለ። ምንጊዜም የአፍሪካ መንግስቶች ስልጣናቸውን ለማቆየት ሁለት አይነት አማራጮች አላቸው። ሁለት አማራጮች እንምላቸው አንደኛው የብሔር በከፋፍለ የብሔር ብዙ የፖለቲካ ፓርቲዎች በመፍጠር የእርስ በርስ ግድያዎች እንዲያደርጉ ስልጣን ያን ያራጋል። ለምሳሌ በኮሮና ምክንያት ነው አሁን የተራዘመው ያለፈው። አሁን ሁለተኛው ስትራቴጂ የጦርነት ከአምስት ቀን በፊት ተጀመረ እንጂ ማቃው አይታወቅ። በዚህ በአምስት ቀን ውስጥ ራሱ ብዙ ቢሊዮን ብር ወድሟል። በጀቱናም የተመጣ የንጹሃን ዜጎችን አናቀም። ኢቭን የነዚህን ስብሰባ ተጠርተው 200 ምናም የተገደሉት እኮ ምንም የሚያነሳቸው የለም። ይሄኛው ማንንም የሚያታውሳቸው
በሰፊው ምናወራው ጉዳይ ነው።
ላጠቃለውና አሁን የአማራ ክልል ነው በመሐላውን ጦርነቱንም የፌደራሉንም ለሁሉና የታደገው ጀግና ህዝብ ነው። አሁን ግን ጦርነቱ መሆን ያለበት በሁለቱ እልቂት ነው። የሚቀጥለውም ጦርነት የሚጠብቀው እንደገና በንሻንጉል ላይ ያሉት ኦሮሚያ ላይ ያሉት ኢትዮጵያ አማራና ሌሎች ኢትዮጵያን ዜጎችንም እንዴት እንደሚታደግ ነው አሳሳቢነቱ ራሱ።
መልካም እስክንድር፣ እስኪ ዮናስ አሁን ባነሳ ነው ጉዳይ ላይ እንዳልከው የአማራ ክልል ሚሊሻዎች ትልቁን ተጽዕኖ እየፈጠሩ ያሉበት ያለቁ ያሉበትም ሁኔታ ነው ያለው። ያን ያክል በቂ መረጃ ባይኖርም ከመንግስት ሚዲያ አካላትም እየመጡ ያሉት ነገር ምንድነው የመከላከያ አባሎችና የአማራ ክልል ሚሊሻ አባላቶች ናቸው ይሄን ጦርነት እየተጋፈጡ ያሉት የሚል መረጃ አለ። የዚህ ጦርነት አንድምታ ለአማራ ክልል ህዝቦች ምንድነው ዮናስ ብለት አስባለሁ።
እንግዲህ የዚህ ጦርነት አንድምታ በተለይ ለአማራ ክልል ህዝብ በተለይ ያስተዳደር በ1984 የወጣውን የወሰን አስተዳደርን በመቃወምና ለዛ ፍትሃዊ የሆነ ጥያቄን ለመመለስ የሚደረግ ጦርነት ነው ብዬ አስባለሁ። ቅድም እንደተባለው አንተ እንደነሰው የኦሮሚያ ክልል ብሔራዊ መንግስት ለምን ወታደሮችን አላከም ምንድነው እንትን ያለው ያው ይታወቃል። በተለይ የኦሮሚያ ክልል ያሰለጠናቸው ፖሊሶች ለህግና ህገ መንግስታዊ ስርዓቱን ሳይሆን አንድን ብሔር ብቻ ወይም አንድን ዘር ብቻ ለማጥቃትና አንድ ዘር ለመጨፍጨፍ የተቋቋመ የፖሊስ ሰራዊት ነው ያምናል። ይሄን ለማስረገጥ ያህል አቶ ሽመልስ አብዲሳ በተደጋጋሚ አንዴ ነፍጠኛ ሰብር ነው አንዴ ደግሞ እናንተ ናችሁ ለኦሮሚያ ጠበብ ጥቅና የቆማችሁት ዘብ የቆማችሁት ብለው የተናገሩት ማንሳት ይቻላልና ጉዳዩ በተለይ ይሄ የአማራ ክልልና የትግራይ ክልል ነው ብዬ በግሌ አላምንም። ሁሉም ህገ መንግስቱን ህግና ህገ መንግስታዊ ስርዓቱን ወይም ህገ መንግስቱ አይወክለኝም የሚል ማንኛውም የታጠቀ በተለይ የክልል መንግስታትም ቢሆን ለዚህ ጦርነት ተሳትፎ ማድረግ አለበት ብዬ አምናለሁና በተለይ ከአማራ ጋር የተያዘው ግጭት የተፈጠረው የወሰን ጉዳይ ነው። በወሰን ስለሚገናኙ ነው። አፋር ክልልም የራሱ የልዩ ኃይሎች ልኮ ወደ ጦርነት ተሳትፎ ያደረገበት ሁኔታ አለና በሁለት ክልሎች መካከል ብቻ ግን መሆን አለበት ብዬ አላምንም እንደተባለው ሌሎችም ክልሎች ይሄን ጦርነት ወይም ይሄን የአማራ ክልልን ሰፖርት ማድረግ የህልውናን ዋስትና ማረጋገጥ መቻል አለባቸው ብዬ አምናለሁ።
መልካም፣ እውነት ነው። ሀገሪቱ ለገባችበት በድጋሚ ለአድማጮቻችን አተኩረን መናገር ያለብን ነገር ቢኖር አሁን ላለንበት ውጥረት፣ ለአሁን ላለንበት አደጋ፣ ወደፊት ምን ይገጥመናል ብለን ለማናቀው ፍርሃት ውስጥ የከተቱን ያው የቲፒኤልኤፍ የቀድሞ የህወሀት መሪዎች የዘሩት መጥፎ ዘር ነው እና ይህንን ማንኛውም ሰው የሚያስማማ ጉዳይ ሆኖ እያለ የአማራ ክልል ሚሊሻዎች እውነት ነው እነሱም ይሄንን ምክንያቱም የመጀመሪያው ገፈት ቀማሾቹ የአማራ ክልል ነዋሪዎች ናቸው
በድንበር ዙሪያ ያሉት
ኤግዛክትሊ አው እነሱ ይሄንን ጦርነት ለመዋጋት ፈቃደኛ ናቸው። ያ ይሄ ምንም የሚያከራክር ጉዳይ አይደለም። አንድ ኢትዮጵያን ሊያጠፋ የመጣ አካልን ለመዋጋት ፈቃደኛ የሆኑ ሰዎች አሉ በአማራ ክልል። ነገር ግን ይሄንን ጣላት በጋራን ማጥፋት ያለባቸው በየ በኔ በኩል የሚሰማኝ ነገር ነው። በአማራ ክልል በኦሮሚያ በሌሎች በደቡብ ክልሎችም ያሉት እንዳለ ድሮ የድሮ መንግስታት ያደርጉት እንደነበረው በጋራ አንድ ጣላት በሚመጣበት ጊዜ ሁሉን አቀፍ የሆነ ሞቢላይዜሽን ሊኖር ይገባል ብለን እናስባለን። ይህ ሆኖ ያለ ግን ፈቃደኛ ሆነዋል ያ የነበረው ቁርሾ በሁለቱም ካከል የነበረው ቁርሾ ስለነበረ በትግራይና በአማራ ክልል የተፈጠረው ቁርሾ የነዚህ የአማራ ክልል ሚሊሻዎች ነፍሳቸውን ሰጥተው እየተዋጉን ያለው ምን ያክል ደረጃ ደርሷል ምን ያክል ሞተ ምን ያክል የአማራ ክልል ሚሊሻዎች ሞቱ ሚለውን ይሄ በመረጃ የኢንተርናሽናል ሚዲያዎችም መረጃ ሊያገኙ አልቻሉም። ያው የጦርነት ጋዜጠኞች መግባት አልቻሉም እዛ የሉም። ለዛም ነው መንግስት ከሚሰጠን መረጃዎች የምናቀው ነገር የለም ብለን እናስበውና 36 ደቂቃ 10 ከ36 ደቂቃ ያለን ሰዓታችን አድማጮቻችን ሐሳባቸውን እንዲሰጡን 0819100 ላይ ያላችሁን አመለካከት በኢትዮጵያ በህወሓትና በፌደራል መንግስቱ መካከል እየተካሄደ ያለውን ጦርነት በተመለከተ ያላችሁን አስተያየት እንዲሁም ፕሮግራሙ ላይ ያላችሁን አመለካከትም በተጨማሪ በዚህ ስልክ ቁጥር ደግሞ አለ 0819100 00 ስለናንተ ለህዝቦቻችን በስዊድን ስቶክሆልምና በአውሮፓ ያሉ አድማጮቻችን መረጃ እንዲያገኙ ማድረግ ስለሆነ አላማችን በፕሮግራሙ ላይ ያላችሁን አስተያየትና መልካም ድጋፍ እንድታደርጉልን እንፈልጋለን። 0819100 ፕሮግራማችን ይቀጥላል። አጭር ሙዚቃ አቆይታ አድርገን እንመለሳለን። አብሮነታችሁ አይለን።
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ወደ እይታ ነስቶ ጨለሙ ዓለምን ባታይ ፈትኖ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶ ብክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳቴ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽና አችልም ማለም ፈተና ያሳጣን ሁሉን ያለን ሊነጥቀን እሱ የሰጠን ይችላልና መውሰድ ከቶ አይበድልም ሳዋድ አካል ቢጎል ሰውነት ቢርቅ ፍጹም ጤንነት በልብ ተስፋ እስከለ ብስራት ያዘለ ቅናኛ አልሐምዱሊላ
አድማጮቻችን በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ዮናስ እስክንድርና ተመስገን አብራናችሁ ቆይታ ያደረግን ነው። በተለያዩ ርዕሶች ላይ ኢትዮጵያን መሰረት ያደረጉት ሐሳቦች ላይ ዲስከስ ያደረግን እንገኛለን። በኢትዮጵያ በህዋትና በፌደራል መንግስት መካከለ የሚካሄደውን ጦርነት በሰፋ ባለ ሁኔታ ለማቅረብ ሞክረናል። ጊዜ ግን ይገድበናል፣ ምክንያቱም ከዚህ ውጪ ሌሎች ሐሳቦች ስላሉ። ሌላው በቀጣይ የምናደርገው ውይይትም የሆነው መቋጫ ስላልተገኘለት ዘርን መሰረት ያደረገው በኢትዮጵያ በተለይም በኦሮሚያ ክልል ውስጥ ያሉ ንጹሃን ዜጎች በተለይም ዘርንና ሃይማኖትን መሰረት ያደረገ ጭፍጨፋ ላለፉት ኦልሞስት 2 እና ከዛ አመት በላይ ሆኗልና ተማሪዎች አማራ በመሆናቸው ብቻ የታገቱበትና ማንነታቸው የት እንዳሉ ያልታወቀበት በአሁኑ ሰዓት ደግሞ ጭፍጨፋው በተለይም በቅርብ ጊዜ ከ200 በላይ ሰዎች ለስብሰባ ተፈልጋላችሁ ተብለው በአሰቃቂና በሚዘገንን መልኩ መገደላቸው የሚታወስ ነገር ነውና እሱን በተመለከተ ደግሞ ትንሽ ቆይታ እናደርጋለን። ከ10:42 ደቂቃ ይላል በ11 ሰዓት ሲል ዜና ይዘንላችሁን ቀርባለን። ከዛ በኋላም እስክንድር ከኢትዮጵያ ከሚገኝ አንድ ትልቅ ሰው ጋር በወቅታዊ ጉዳይ ላይ ኢንተርቪው አድርገዋል። እሱንም እንድትከታተሉ እንጋብዛለን። ከወዲሁ ግን በአሁኑ ሰዓት ለሚቀጥሉት 15-20 ደቂቃ በዚህ ጉዳይ ላይ ውይይት እናደርጋለን። እስኪ ዮናስ ካንተ ልጀምር። ትልቅ ሄዴክ ነው የሚሆነው በአሁኑ ሰዓት ጦርነቱ እየተካሄደም ያለ እነዚህ ዘርን መሰረት ያደረጉ ጥቃቶች ቀጥለዋል። እና ደግሞ በጣም የሚያሳዝነው ጉዳይ ምንድን ነው? ጦርነቱ ከመካሄዱ በፊት ይሄ የዘር ጭፍጨፋው ኢትዮጵያውያንን አንድ አድርጎ ነበር። ከዘር ወጥተው አብዛኞቹ በኢትዮጵያ ውስጥም ያሉት ውጭም ያሉት አማራም ብትሆን ትግሬም ብትሆን ኦሮሞም ብትሆን ምክንያቱም በጣም አሰቃቂ ነው ኢሰባዊ ድርጊት ስለሆነ ሁሉንም ዩናይት አድርጎ ነበር። ኢን ሴንስ ለነሱን ለመውቀስ ማለት ነው፣ ይሄ ድርጊቱን ለመውቀስ ዩናይት ያደረገ ነበር ብዬ አስባለሁ። ሐሳቡ አቴንሽን ማግኝቶ ነበር። ነገር ግን ይሄ ጦርነቱ መካሄድ ከጀመረ በኋላ ይሄ ሐሳብ እየተሰማም አይደለም። ሚዲያዎችም ጦርነቱ ላይ ነው ሐሳባቸውን ያደረጉትና የነዚህ ሰዎች የነዚህ ንጹሃን ዜጎች ህይወት ሰሚ በሌለበት የማይታወቅ ደረጃ ደርሷልና በዚህ ሐሳብ ላይ ምን ትላለህ ዮናስ?
እንግዲህ ይሄ ነገር መፍትሄ የሚያገኘው አንተ እንዳልከው ዘር መሰረት ጥቃቶች፣ ብሔር መሰረት ተደረጉ ጥቃቶች እኛም በሬዲዮችን ብሎም በተደጋጋሚ አስተናል። በተለይ በኦሮሚያ ክልል ነው ይሄ ነገር የተፈጠረ ያለው። ኦሮሚያን ባሻገር በቤንሻንጉል ጉሙዝ አካባቢ፣ በደቡብ አካባቢ ብዙ የዘር መሰረት ተደረጉ ጥቃቶች ተፈጽመዋል። በተለይ አማራው እንደ ብሔር ነፍጠኛ እየተባለ መጤ እየተባለ ሰፋሪ እየተባለ በጣም አሰቃቂ ሁኔታ ሲገደል ያለፈበት ሁኔታ አይተናል። እንግዲህ መፍትሄው የሚችለው ህገ መንግስቱ ነው። ህገ መንግስቱ
በነገራችን ላይ ዮናስ እንደ ይቅርታ ስላቋረጥኩ እንጂ ጥቃቱ እየተኮረ ያለው በአብዛኛው በአማራ ተወላጆች መሆኑ መዘንጋት የለበትም። ግን ደግሞ at the same time ወላይታ ሲዳማዎቹ በደቡብ ያሉ ሌሎች ዜጎች
ሁሉንም ያካተተ
እነሱንም ማሰመቻ አለበት።
በጣም አው ልክ ነህ። እኔም ያተኮርኩት በአማራው ብቻ ለማለፍ ፈልጌ ሳይሆን ባለፈው በተለይ በኦሮሚያ ክልል ላይ 200 የሚጠጉ ዜጎች በአሰቃቂ በጅምላ የተጨፈጨፉት ሙሉ በሙሉ አማራ ናቸው ማለት ይቻላል። ግን የዘር መሰረት ያደረገ ጥቃት ዛሬ ብቻ አይደለም። በተለይ ይሄ ለውጡ ከመጣ በኋላም በጋሞች ላይ ተናል፣ በሲዳማ አካባቢ አይተናል። በአጠቃላይ የዘር መሰረት ያደረገ ጥቃቶች በኢትዮጵያ ላይ በስፋት ተስፋፍቷል። ነገር ግን አብዛኛው ማጆሪቲው በተለያየ ክልል ላይ ነፍጠኛ መጤ በተለይ ሰፋሪ እየተባለ እየተገደለ ያለው አማራው እንደሆነ ምንም አይታየቅምና ከዛ አንፃር ምንሽ ለማድረግ ፈልጌ ነው። እንግዲህ ምናልባት መፍትሄ ሊሆን የሚችለው ያው ህገ መንግስቱ ነው። ህገ መንግስቱ ማይኖሪቲን የደፈጠጠ ወይም ደግሞ ማይኖሪቲን ያማከለ ህገ መንግስት አይደለምና በተለይ አማራው ብሔር ህገ መንግስት አይወክለኝም ብሎ በተደጋጋሚ አስተዋል። ጠቅላይ ሚኒስትሩ ለአንድ ክልል ብቻ ተብሎ ወይም ደግሞ ይሄ ለአንድ ብቻ ተብሎ ህገ መንግስቱ አይቀየር የሚል ነገር በስፋት አንስተው ነበርና መፍትሄም ሶሉሽን ሊሆን የሚችለው ነገር ይሄ ህገ መንግስት በተለይ አብዛኛው ማህበረሰብ አይስማማበትምና ያኔ ሲቀየር ምናልባት መፍትሄ ሊመጣ ይችላል እንጂ አለበለዚያ በዚህ ሁኔታ ማቋያም ያለው አይመስልም ፓርላማው ላይ በተደጋ አሁን ባለፉ በተፈጠረው እንት ላይም ፓርላማው አንስተዋል በጣም በሚያሳዝን ሁኔታ የምክትል ፓርላማ አላፊም አንስተዋል በተለይ ያለቀሱ ነበር ሲናገሩ ነበርውና ሁኔታው በጣም ያሳዝናል ስለዚህ ህገ መንግስት መከበርም ካለበት ከዚህ አንፃር ነው መንግስት ህግን ህግ አለ ህገ መንግስት አለ ህገ መንግስቱ ሊኒዱ የሚችሉ ሊያፈርሱ የሚችሉ ማናቸውም ነገሮች አልታግስም የሚል መንግስት ነው ያለው እንግዲህ ሲነግረን ምን ሰማው ስለዚህ ይሄን ነገር ማስቆም ያለበት ይመስለኛል የኦሮሚያ ክልል ፖሊስ ያውላ ሚሊሻ ያውላ ሰራዊት አሰልፎ ከሚከለግልክ እነዚህን በማነት ጥቃት ሊደርስባቸው የሚችሉ አካባቢዎች ላይ መቆጣጠርና ሰላሙን ማስጠበቅ ያለበት ይመስለኛል
ትክክል አዎ ይሄ እንደው እስክንድር ወደ አንተ ስመጣ ይሄ ዘርን መሰረት ያደረገው ጭፍጨፋ በኦሮሚያና በደቡብ እንደዚሁም በተለያዩ ክልሎች ላይ እየተካሄደ ያለውን የዘር ጭፍጨፋ በተመለከተ ጠቅላይ ሚኒስትሩ ሲመጡ ሁላችንም ኦልሞስት 98-99% የሚሆኑ የኢትዮጵያ ህዝብ ደግፏቸዋል ይዘውት ለመጡት ኢትዮጵያዊነት በማዕከል ያደረገ ዘረኝነትን ያጠፋሉ በሚለው መልኩ አስበን ተቀብለናቸዋል ሆ ብለን ተቀብለናቸዋል ምታስተውሱት ነውና
ከፍተኛ ሰልፍ ነው
ያደረገ ትልቅ ሰልፍ ነው እናም እኔም ፐርሰናሊ በግሌ በቃ ዘረኝነት የጠፋበት ኢትዮጵያዊነትን ብቻ ምንጻር በኢትዮጵያዊነታችን ምንመዘንበት ጊዜ መጥቷል ብዬ ፐርሰናሊ ያሰብኩበት ጊዜ ነበር ያም ሆኖ ግን በቅርቡ አዎ ሳቸው የሚሉት የዘረኝነት ወይም አሃዳዊ መንግስት የመመስረት ፍላጎት እንደሌላቸው ነው በሁሌም ያወሩትና ግን በክልሉ በኦሮሚያ ክልል እንደ አንድ ማስረጃ ኮስተር ነው በኦሮሚያ ክልል ምክትል መሰዳደሩ አሁን ዮናስ እንዳለው የአማራ ክልል ሰበር ነው አሸነፍ ነው ብለ የተናገሩትን እና ይሄ መርዝ መርጨት ነው ይሄ ምን ያክል አስተዋጽኦ እንደተፈጠረ በዛ ክልል ሰዎች መጀመሪያ ነው የምትመስለው ተማሪዎች መሪያቸው ነው የሚመስሉት መልካም ስትሰራ መልካም ያደርጋሉ ዘር መርዝ ስትረጭ እነሱ መርዝ ይረጫሉ የሆኑ ያ ነው የሆኑ አንድ ክልል መሪ ክልል ምክትል መሰዳደሩ ሽመልስ አብዲሳ በመንግስት መገናኛ ብዙሃን ወጥቶ አማራን ሰበር ነው ብሎ መናገር ከዛ በኋላ ለሚመጣው ተጠያቂነቱ እስከምን ድረስ ነው ጠቅላይ ሚኒስትሩ ይሄንን አከድ የተረኝነትን መንገድ የማይከተሉ ቢሆን ኖሮ ለምንድን ነው ሳቸው በስልጣን ያቆያቸው ብዙ ሰዎችን ወደ ስር ቤት ሰደዋል እነስክንድርን ሌሎችን ልደቱን ያው በስልጣን ላይ ተቀናቃኝ በመሆናቸው መናልባትም ወደ ስር ቤት ሰደዋቸዋል አይደለ ግን ይሄ ሰውዬ ሀገር አፍራሽ አይዲያ ይዘው መተው አሁንም በስልጣን ላይ ናቸው ያሉት ከዛም ባለፈ አማራ ክልል ድረሲዶች ለማተሽ ተቀብለዋል
በጥንቃቄ ማየት የሚያስፈልገው ነገር አለ ያ ብቻ ሳይሆን ለምሳሌ ለውጥ ለማምጣት ቁርጠኝነት ያለው አማራር በሶማሌ ላይ ማየት እንችላለን በሙስጢፌ ማመልካ ከፍተኛ መፈናቀል ከፍተኛ የርስ በርስ ጦርነት የነበረበት ነው ቁርጠኝነት ስላለ ኢትዮጵያዊነት ስላለ ባጭር ጊዜ ለውጣለታል ኢቭን አሁን በቅርብ ጊዜ አሁን ሽመልስ አብዲሳ ሶማሌ ክልል ሄደው መጤና ሶጣው ግደለው ብን የሚል ሌላ ቀስቀሽ ንግግር ወደ 27 ሰው ተገልሏል አሁን በስ ይሄደው እዛ ክልል ሰላም የተረጋጋው ላይም እየቀሰቀሱ ነው ይሄ ነገር ይያለም አንደኛ ራሱ ያድግ በባህሪው አሰባት አመት ቆየበት ስልጣን ላይ ያቆየው ይቻለው የብሄር ፖለቲካ ነው የብሄር ፖለቲካ ለኢትዮጵያ በአፍሪካ ውስጥም ያላቸው ይሉ በይበልጥ ቋንቋንና ክልል መሰረት ቋንቋን ያደረገ ይሉ ያላቸው ማዛኞች አገሮች ግን ያደግ ኢትዮጵያን የማፍረስ አላማ ስላለው በዛ አንጻር የቃኘው ቅኝት ነው አንደኛ የብሄር ፖለቲካ ሰባ የነበሩት አሁን ወደ 180 ደርሷል ጠቅላይ ሚኒስትሩ መጀመሪያ ሲሉ የነበሩት ምንድነው በኢዲዮሎጂ ላይ ወደ 4-5 ሆናችሁ ሪሶርስንም ለማከፋፈል ቢሮ ለማስተይ ቀለና በተግባር ግን የለም አሁን 180 ደርሷል ሁለተኛ ኦነት 50 አመት ይኑረውም 100 አመት ይኑር በታሪክ አንድ ታጠቀ ወታደር ማርኮ ያቀ ታሪኩ ሙሉን ታሪኩ ንጹሃን ሴቶችን መድፈር ወቶቻችንን ወቶቻቸውን መድፈር ባንክ መዝረፍ ወርጂ 2 አመት ውስጥ እንኳን እናደለ ለምንድነው ያንን ስማጥፋት ያልተቻለው ለስልጣን አመች ነው ምክንያቱም ያን ሰላም ካደርከው ምርጫ ይካሄዳል የተረጋጋና ህጋዊና ፍትሃዊ ምርጫ ከተካሄደ ህዝብ የመረጠውና ዲሞክራሲና ሰላም ይመጣል። ያ ደግሞ አምባገነኖች አይፈልጉት። ስለዚህ የኢትዮጵያ መሰረታዊ ችግሮች በብሔር ላይና በክልል ላይ ለዛ ደግሞ አጋዥ የሚሆን ያስፈልጋል። አሁን አንድ ግሩ ኦነግ ላይ ነው ሽመልስ፣ አንድ ግሩ ብልጽግና ላይ ነው። ለዚህ እንትን ይጠቅማል። ለዚህ ለስልጣን ላይ ላለው ያግዛል። ኦሮሞም የሚባለውን ለመመስረት ቅድምም አንስቼዋለሁ። የአማራ ክልልና ኦሮሚያ ክልል አሁን ድራሱ ጦርነቱ አበቃ መቼ እንደሚያበቃ አይታወቅም። ብዙ ንጹሃኖች ያልቃሉ፣ ብዙ ወገኖች ያልቃሉ። ወደ ዋናው ንጥባችን ለመምጣት አሁን ራሱ ስብሰባ ላይ ተጠርተው የተገደሉት ንጹሃን ዜጎች እዛ ላይ ተጠርተው ሲሄዱ ትምህርት ቤት ውስጥ ነው የተጠሩት። ከዛ በኋላ ውጭ እናቶች ሶስት ልጆቿ የተገደለባት እናት አለ። ሌሎችም ብዙ ችግሮች አሉ። ያንን ዓለም አጥፋቱ ሆነ ግን ዓለም አጥፋቱ ምንም በታሪክ ውስጥ ምንም መልካም ነገር የለም። አንድ ነጥብ 50 100 ዓመት አሁን በቅርብ ጊዜ ባንክ መስረፍ ከመግደል ውጪ አሸምቆ የፌደራልና ክልሉን ሰላም የሚያረጋግጡታል ከመግደል ውጪ ማንንም በቀጥታ መጥቷል። ይሄን ደግሞ ዓለም ማጥፋት ሲቻል አለጠፉ ለሰልጣን ማራዘሚያ ስለሚጠቅም ነው ከነመሳሪያው የሚገበው ከመጀመሪያ። ስለዚህ ይሄን ነው እንትንም እና ክልሉ ውስጥ ጥንቃቄ ማድረግ አለበት።
አዎ ማለት ዮናስ
እዚህ ጋር እንዳነሳው መጀመሪያው ነገር ፍጹም አስገራሚው ነገር እነስክንድርን አስቀምጦ እነስክንድርን እስር ቤት ገብተው ሽመልስ አብዲሳ በስልጣን መቀመጣቸው ፍጹም ፍትሃዊ ያልሆነ ህግና ስርዓት ባገሪቱ ውስጥ እንዳለ በጣም ያሳያል። እንግዲህ መጠየቅ ካለበት መከሰም ካለበት ለኔ እንግዲህ በብለኔ እንደገለጸው በጣም በጽንፈኛ ከሚባለው በስፋት ከሚነገረው ጆር በለጠ ሽመልስ አብዲሳ እጅግ በጣም አክራሪ ጽንፈኛ ግለሰብ ነው ብዬ አምናለሁ። በተለይ ኦሮሚያ ክልል የሚፈጠሩ ማናቸውም ዘርም ብሔርም መሰረቱ ጥቃቶች ከሱ ጋር የተነካከ ወይም ደግሞ ቢሱ እጅ ያለበት ሁላ ያለ ይመስለኛል። ለምሳሌ ሻሸመኔ ላይ በተፈጠረው ግጭት ላይ ሻሸመኔ ከንቲባው በአንድ ሚዲያ ነው የሰማሁት ነው ሲደውለት
በግልጽ ተነግሯል።
አዎ በግልጽ እየተነገረ ነው። ሲደውለት አላነሳም። ድጋሚም ኮሙኒኬት ሲያደርገው ሊያናግሩ ፍቃደኛ አይደለም። መጨረሻ ላይ በቃ አርፈተኛ ብሎ መልስ ሰጠውና ከዛ በኋላ ሻሸመኔ ነደደቻልና ይሄን ያወቀ ምንም የህዝቡ ሰላምና ድነት ለማስጠበቅ ፍጹም ፈቃድነት የለውምና ግልጽ የሆነ ሽብር እንዲፈጠር ያነሳሳ በአደባባይም የሚናገራቸው ንግግሮችን ብንመለከት አማራን አንዴ ሰበር ነው ነፍጠኛን እንደዚህ እንትናል ነው በተደጋጋሚ ሚ አላስፈላጊ ቃላቶች ሲነገሩ ሰምተናል። ከዛም ደግሞ የሱን ቃል ንግግር ተቀብሎ እታች ያለው ጽንፈኛው የቡድን በተለያዩ አካባቢዎች ላይ መጤ አማራ ሰፋሪ አንተ እንደዚህ ያለ ግድያዎችን ሲፈጽም አይተናልና ስለዚህ ከላይ ያለው ለዚህ ሁሉ አጥፋትና ችግር በተለይ ብሔር መሰረት ጥቃት በኦሮሚያ ክልል የሚፈጠሩ ችግሮች ዋና ተጠያቂው ሽመልስ አብዲሳ እንደሆነ ይታወቃልና ሽመልስ አብዲሳ ተቀምጦ እነስከድር መታሰራቸው በኢትዮጵያ ውስጥ ላይ ያለውን ተረኝነት አስተሳሰብ ስሜት እንዳለ ያሳያል። ሽመልስ አብዲሳም ብልጽግናን የፈጠርነው እኛ ነን፣ ለኛ ለስልጣን እንዲመችን አድርገን ፈጥረናል። ወያኔ ኢህአዴግ ሲፈጥር የአራት ብሔራዊ ድርጅቶችን ግንባር ሲፈጥር ለስልጣኑ ነው፣ እኛም ደግሞ ብልጽግናን የፈጠርነው ለስልጣናችን ማቆያ እንጂ ለሌላ ብለን አይደለም ብሎ በተደጋጋሚ ተናግሯል። ፍትሃዊ የሆነ አስተዳደር እንደሌለም ተመልክተናል። ለምሳሌ የተረኝነቱ ስሜት አንዱ መገለጫው አሁን በቅርብ እንኳን ጆርምና በቀለ ገርባ በታሰሩበት ጥያቄዎች በነጻነት እየተፈቀደላቸው እነስክንድርን የሚጠይቁ ጥያቄዎች ግን እየተከለከሉ እንደሆነ ታዝበናል። እዛ አካባቢ ያሉ ፖሊሶችም ደግሞ በሁኔታው በጣም እንዳዘኑ በተለያዩ ገጾች ላይ አንብበናልና ያለው ተረኝነት አንድና ሁለት የሚባል ነገር አይደለምና ፍትህ እና ህገ መንግስት ይከበር ከተባለ
ተረኝነቱ ላይ ነው።
አዎ ተረኝነቱ ላይ በስፋት እንመለስበታል። እንደው ሜንሽን ለማድረግ ነው ይሄን ተረኝነት።
አዎ ተሰፊ ፕሮግራም ይዘን ስለዚህ እናደርግ ይሆናል።
አመነጋገር ይችላል።
እዚህ ላይ የተረኝነቱ ላይ በጣም
ብዙ የሚነሱ
ብዙ እውነት ነው። ጊዜ ወስደን በዚህ ጉዳይ ላይ ሰዓታችንም እያለቀ ነው። 10:55 ይላል ዜና ከአምስት ደቂቃ በኋላ የምናቀርብ ይሆናል። ከዚህም በላይ እንዲሁም ለማጠቃለል ያክል ይሄ ተረኝነቱ ልክ የቀድሞ ህወሓት የሚገዛበት መንገድ እየተከተለ መሆኑን የሚያሳየው ምንድን ነው? አሁን እንዳላችሁት የሽመልስ አብዲሳ ጉዳይ ነው። የሽመልስ አብዲሳ ጉዳይ የአማራን ክልል ሰበር ነው፣ ነፍጠኛን አኮላሸ ነው የሚል በናሽናል ሚዲያ የተናገሩትን ሰውዬ ነው። ከሳምንታት በኋላ በአማራ ክልል ወስደው ሽልማት የካባ ሽልማት ያደረጉላቸው። ይህም ያሳየው ምንድን ነው? እውነት የአማራ ክልል በተሰደበበት ሌላው የሚያነግስበት ሞራል የለውም እውነት ለመናገር እና እነዚህ ተላላኪ የሆኑ የመጡበት ያለበት ሁኔታ የድሮ አይነት ስርዓት ወደ ድሮ ስርዓት እየተመለስን ያለበት ሁኔታ ላይ ያለ ብለን እናስባለን እና ይህንን ምናልባት እሺ
አሁን በተናገርከው ላይ ነው። ምክንያቱም ራሱ አሁን ረብታው የአማራ ክልል በፊት በሞግዚትነት ነበር የሚሉ ነበር። ሞግዚትነት ማለት በራስ ይችላልማት ባስተዳደር ነበር አይደል? እንደ ሞግዚትነት ነው። አሁንም እኮ ስም ያወጡላቸው አቃፊ ነን ብለዋቸው ከጀርባው ደደረት አቀፏቸው እንጂ በራሱ የሚወስን ድርጅት አይደለም። በስም አወጣጡ ራሱ ለህዝብ ቆመ ለእውነት ቆመ አይደለም። በፊትም በሞግዚት ነው አሁንም ባዘ። እንደገና ደግሞ ዘረኝነትና ወይ ተረኝነት ባይኖር አዲስ አበባ ከንቲባነት የግድ ኦሮሞና አርከበቁባይ በአፍሪካ እንደውም የተሸለሙ ናቸው። በሁለተኛ ደረጃ ደግሞ በህዝቡም በተወሰነ ተቀባይነት ያላቸው ናቸው፣ ሊሆኑ የሚችሉ ናቸው። ፕሮፌሰር ብራውንም ነጋም በቅንጅት ምርጫ ጊዜ በአዲስ አበባ ከንቲባነት የተወሰነ ተቀባይነት አላቸው። ዘረኝነት ባይኖር ፍታይ ነገር ቢሆን ህዝቡ የመረጠው ማስተዳደር ነበረበት ለማለት
መኖር ባለ እውነት ነው መኖር ባለበት ላይ። እስኪ ዮናስ የመጨረሻ አንድ ደቂቃ
ጀምሮ ነገር እንዴ ከመንግስቱ የተቀየረ ነገር የለም ምንም የተለወጠ? በፊት የነበረው ኢህአዴግ ቁጥር 1 ነው። አሁን ያለው ደግሞ ኢህአዴግ በጣም ገኖ በጣም አክረሮ ዘረኝነቱን በጣም ተከናርቦ በካባ ያለበት ስርዓት ነው ያለውና ኢህአዴግ ቁጥር 1 እና ኢህአዴግ ቁጥር 2 ብንው ይሻላል። በተለይ ከመንግስቱ ሲረቅ በተለይ የህዋት የኤሊቶች ትልቅ አስተዋጽኦ ነበራቸው። ከዛም አንፃር በፊት የነበሩ የኦነግ አመራሮች ራሱ ከመንግስቱ 87 እንዲረቅ ትልቅ አስተዋጽኦ አድርጓል። ከዛም አንፃር አሁን ያለው አስተዳደርን ብልጽግና በህገ መንግስቱ እንደማይደራደር በተደጋጋሚ ተናግሯል። በተለይ አቶ ሌንጮ ባቲን ብንመለከታው የጠቅላይ ሚኒስትሩ የውጭ ጉዳይ አማካሪ ናቸው። ኦሮሞ ለአንድ ሺህ አመት ከዚህ በኋላ የሚገዛበትን ስልጣን መንበር አግኝቷል ብለው በስፋት በሚዲያ የተናገሩበት ሁኔታ አለ። ስለዚህ የተቀየረ ነገር አለ ብዬ ግል በግሌ አላምንም። የተቀየረ ህገ መንግስት ስለሌለ ማለት ነው።
መልካም ታይማችንም እያለቀ ነው። በመጨረሻ ላይ ማለት የምንችለው በዚህ በኢትዮጵያ ውስጥ እየተካሄደ ያለውን ጦርነት እግዚአብሔር በመልካም እንዲያጠናቀው ከመመኘት ውጭ ማለት የምንችለው ነገር አይኖርም። ከሁለት ደቂቃ በኋላ የሰዓቱ ዜና ይደመጣል። ከዛ በኋላ ደግሞ እስክንድር ይዞት የመጣው በወቅታዊ ጉዳይ ላይ ያደረገው ውይይት ይኖራል። እሱንም እንጋብዛችኋለን። የተከበራችሁ አድማጮቻችን ከልብ እናመሰግናለን ለቆይታችሁ። ግን አብራችሁ ቆይታችን አብሮን ቆይታችሁ አይለየን። ከአንድ ወይም ከሁለት ደቂቃ በኋላ ዜና አለን። አሁን ማሸጋገሪያ ሙዚቃ ከፍተን ወደ ዜና እንገባለን።
ዜናውን ሰዓት እየደረሰ ስለሆነ የዜናው ሰዓት እስኪደርስ አንድ ደቂቃ ሁለት ደቂቃ አንዳንድ ነገር የምንናገረው ካለ
እንችላለን። ያው ሜንሽን ማድረገው ነገር ለዚህ በተለይ ብሔር መሰረቱ ጥቃቶች ለመፈጠራቸው ሃይማኖት መሰረት አድርጎት ለመፈጠራቸው ዜጎች በማንነታቸው በተለያዩ ቦታዎች ላይ ለመገደላቸው እንደ ዋና ችግር የማየው ነገር የህገ መንግስቱ ጉዳይ ነው። ህገ መንግስቱ አብዛኛው ብሔር አብዛኛው ህብረተሰብ ክፍል አይወክለኝም ብሎ በተደጋጋሚ አንስቷል። በተደጋጋሚ ያነሰበት ሁኔታ የተፈጠረ መሆኑን አይተናል። ችግሮቹንም አይተናል። የነዚህ ችግር መወለጃቸው ህገ መንግስት ነውና የፌዴራል መንግስቱ አሁን ያለው ብልጽግና ቢሆን ሁሉን ያስማማ ሁሉን ያቀፈ ህገ መንግስት ወይም ደግሞ በተለይ ማይኖሪቲ ራይት የማይኖሪቲ ለምሳሌ ቤንሻንጉል ጉሙዝ ላይ አምስት ብሔሮች አሉ። የአማራ ብሔር ብሎም የኦሮሞ ብሔር በቤንሻንጉል ጉሙዝ ላይ ቁጥራቸው ከተወላጁ በላይ ነው። ነገር ግን ቅድሚያ የሚሰጠው ግን እዛ አካባቢ ለተወለዱት በመጀመሪያ ለነበሩት ነዋሪዎች ነው ተወላጆች ነው። እና እነዚህ ኩር ካልተቀየሩ በስተቀር
ኢትዮጵያ ችግር ውስጥ ምትገባ ይሆናል ማለት ነው። መልካም እንግዲህ አድማጮቻችን ዜና የዜና ሰዓታችን ደርሷል። አብራችሁን ቆዩ።
አንድ ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኦሮሚያ ክልል ምዕራብ ወለጋ ዞን ጉሊሶ ወረዳ ከ200 በላይ የአማራ ተወላጆች በጅምላ ከተጨፈጨፉ በኋላ ሁኔታዎች አለመብረዳቸውን ይልቁንም ጥቃቱ ጭፍጨፋው አድማሱን አስፍቶ በሆሮ ጉድሩ ወለጋ አሚሮ ወረዳ የመከላከያ ኃይል በአካባቢው አለመኖሩን ተከትሎ ከትናንት በስቲያ ጀምሮ በአማራ ተወላጆች ላይ መጠነ ሰፊ ጥቃት መከፈቱ ተነግሯል። በዚህም በርካታ ጉዳት መድረሱ ተዘግቧል። ይሁንና ጥቃቱ ሊመጣ ይችላል በሚል የአካባቢው ወጣቶች ባላቸው አቅም ተከላክለው ጉዳቱን መቀነሳቸው ተዘግቧል። የአካባቢው ነዋሪዎች እንደሚሉት የመከላከያ ሰራዊት ቦታውን መልቀቅ ተከትሎ ተመደበላቸው የኦሮሚያ ልዩ ኃይል በራሳችን ሰው ላይ እንተኩስም እያለ ሁኔታዎችን በቅርብ ርቀት ብቻ እንደማይ ተናግረዋል። በምዕራብ ወለጋ ዞን ጉሊሶ ዞን የተጨፈጨፉት ከ200 በላይ አማሮች በጅምላ እንደተቀበሩም ታውቋል። ከጨፍጨፋው አንድ ቀን ቀደም ብሎ መከላከያ ሲወጣ አትውጡብን ወይም ገላችሁን ሂዱ ብለው ቢለምኑም ከበላይ ታዘን ነው በሚል ጥለው ሲሄዱ በአካባቢው የነበረ የኦነግ ሸኔ ኃይል ቦታውን በመቆጣጠር ጨፍጨፋውን መፈጸሙ አይዘነጋም። ጨፍጨፋውን ተከትሎ ሀገሮች በጨፍጨፋው የተሰማቸውን አዘን በመግለጽ ገዳዮች ለፍርድ እንዲቀርቡ ጠይቀዋል። በዚህም አሜሪካ፣ እንግሊዝ፣ ስዊድን፣ ጀርመን እና የሰብአዊ መብት ተከራካሪ ድርጅቶች ይገኙበታል። ጨፍጨፋውን ተከትሎ በሀገር ውስጥና በውጭ የሚገኙ ኢትዮጵያውያን ቁጭታቸውና ሀዘናቸውን በተለያዩ ተቃውሞች ሲገልጹም ሰንብተዋል። በሀገር ቤት ብሔራዊ ሀዘን ቀን እንዲታወጅ ጥሪ ቢቀርብም ከመንግስቱ ምላሽ ሳይገኝ ቀርቷል። የኢትዮጵያ ፓርላማ የአማራ ክልል ተወካዮች በቁጣ በምሬት በለቅሶ ጥያቄያቸውን ለመንግስት ያቀረቡ ሲሆን የመንግስቱ አመራር በጉዳዩ ማብራሪያ እንዲሰጥ ቢወሰንም በማግስቱ ከህወሓት አማጺ ኃይል ጋር ጦርነት በመጀመሩ ለጊዜው አለመሳካቱ ታውቋል። በተለይ ተጨፍጫፊዎቹ ወገኖች መከላከያ ውጣብን እያሉ መከላከያው እንዲወጣ ያዘዘው ማን ነው የሚለው ጥያቄ ወሳኝ መሆኑም እየተነገረ ነው። በኢትዮጵያ ከሁለት ዓመት በፊት ለውጥ የተባለው ነገር መምጣቱ ተከትሎ ክፍያ ውስጥ ገብተው የነበሩት የትግራይ ህዝብ ነጻ አውጪ ግንባር ትህነግና ፌደራል መንግስቱ ከረጅም ጊዜ ቃላት ጦርነት በኋላ ወደ መደበኛ ጦርነት ገብተዋል። ባሳለፍነው ሳምንት ላለፉት 20 ዓመታትና ከዛ በላይ በሰሜን ኢትዮጵያ ትግራይ ምሽግ ውስጥ ሰፍሮ የሚገኘው የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ ከክልል መንግስትነት ወደ አማጺነት እንደተሸጋገረ የተነገረው ትህነግ በዚህ የሰሜን እዝ ላይ ያልታሰበ ጥቃት በመክፈት በርካታ ከትግራይ ተወላጆች ውጭ ያሉ የሰራዊቱ ከፍተኛ አመራሮችን በመግደልና በማገት የመሳሪያ መዘረፍ አማካናውን ተከትሎ በሌሊቱ በፌስቡክ ገጻቸው ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ከህወሓት ጦት ነካሽ ባንዳ ቡድን ጋር ጦርነት መጀመሩን ተናግረው በኮማንድ ፖስት እየተመራ ውጊያ እንዲጀመር መደረጉን አስታውቀዋል። የአማራ ክልል መንግስት በበኩሉ ከትህነግ ጋር ሙሉ በሙሉ ጦርነት መከፈቱን በማወጅ ህዝቡ የነቃ ተሳትፎ እንዲያደርግ ጠይቋል። በተለይ ትህነግ በምዕራብ ትግራይ የአማራ አዋሳኞች ላይ ጦርነት መጀመሩን አስታውቆ የአማራ ክልል ልዩ ኃይል ሚሊሻና ፋኖ በጦርነት በጀግንነት እየተሳተፉ መሆኑን አስታውቋል። ይህ በእንዲህ እንዳለ የአማራ የቀደሙ ግዛቶች የነበሩትና በህወሓት በኃይል ወደ ትግራይ ክልል ካለው የነበሩት ወልቃይት፣ ጠገዴ፣ ራያና ሌሎች ቦታዎች በመከላከያ በአማራ ልዩ ኃይል ሚሊሻና ፋኖች ከትህነግ ነጻ ሆነው በቁጥጥር ስር መዋላቸውን የፎቶና የቪዲዮ መረጃዎች አመልክተዋል። በሌሎች ተከታታይ መረጃዎች በመከላከያ ሰራዊትና በትግራይ ክልል ታጣቂዎች መካከል የተቀሰቀሰውን ግጭት ለማስቆም የአፍሪካ ህብረት ከመጋረጃ ጀርባ የጀመረውን ዲፕሎማሲያዊ ጥረት ጠቅላይ ሚኒስትር አብይ አህመድ እንዳልተቀበሉት ሮይተርስ ዘግቧል። በተያያዘ ከሰሞኑ ጀምሮ በትግራይ አማራ ድንበር የመድፍ ጥይት ተኩስ ሲሰማ እንደነበርና በሁለቱም ክልል አዋሳኞች በአብደራፊ ከተማ በርካታ ቁስለኞች ወታደሮች ሕክምና ሲሰጣቸው ምንጮች መመልከታቸውን ሮይተርስን ጨምሮ ሌሎች መገናኛ ብዙሃን ዘግበዋል። የሚኒስትሮች ምክር ቤት ሰሞኑን በትግራይ ክልል ላይ ለስድስት ወራት ያወጀውን አስቸኳይ ጊዜ አዋጅ በሙሉ ድምጽ እንዳጸደቀ አስታውቋል። የአስቸኳይ ጊዜ አዋጁ ግብረ ኃይል የበላይ ኃላፊ ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድ ሆነዋል። ግብረ ኃይሉ በክልሉ ፖሊስን ጨምሮ ሌሎች ታጣቂዎችን ትጥቅ ለማስፈታት፣ ሰዓት እላፊ ለማወጅ፣ ጦር መሳሪያ ይዞ የመንቀሳቀስና ትራንስፖርት እንቅስቃሴዎችን ለማገድ ስልጣን እንደተሰጠው ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ ለኢቢሲ ተናግረዋል። በትግራይ በህወሓት ኃይል ላይ ተወሰደው የመጀመሪያ ዙር የኃይል እርምጃ በስኬት እንደተጠናቀቀ ጠቅላይ ሚኒስትር አብይ ባሳለፍነው ሳምንት በብሔራዊ ቴሌቪዥን ቀርበው ተናግረዋል። አየር ኃይልም በክልሉ በተለያዩ ስፍራዎች የተተከሉ ሮኬቶችን፣ ሮኬት ማስተኮሻዎችና ሌሎች ከባድ ጦር መሳሪያዎችን እንዳወደመ አስታውቀዋል። ሮኬቶቹ እስከ 300 ኪሎ ሜትር መወንጨፍ የሚችሉ በመሆናቸው እና ህወሓት ሮኬቶቹን ለውጊያ የመጠቀም አዝማሚያ በማሳየቱ አየር ኃይል መቀሌ አካባቢ ካለው የከባድ ጦር መሳሪያ ማከማቻ ላይ እርምጃ ወስዷል ብለዋል። የመልሶ ማጥቃቱ ህወሓት ውስጥ በመሸገው ደም ጠማሽ ቡድን ላይ ያነጣጠረ እንደሆነና ጠላት ተጨማሪ ጥቃት እንዳይፈጽም አድርገናል ብለዋል። ጠቅላይ ሚኒስትሩ አመሻሹ ላይ በብሔራዊ ቴሌቪዥን ቀርበው በትግርኛ ቋንቋ ባደረጉት ንግግር ፌደራል መንግስት በትግራይ ክልል የአየር ጥቃት እንደሚፈጽም ገልጸው ህዝቡ ለደህንነቱ በከተሞች በብዛት እንዳይሰበሰብና ጥንቃቄ እንዲያደርግ አሳስበዋል። መከላከያ ሰራዊቱ የሚወስደውን እርምጃ በሁሉም የህወሓት አባላት ላይ ሳይሆን በተወሰኑ ላይ እንደሚሆን አብራርተዋል። የክልሉ ጸጥታ ኃይሎችም ከሀገሪቱ መከላከያ ሰራዊት ጎን እንዲሰለፉ ጥሪ አቅርበዋል። በትግራይ ክልል መቀሌ ከተማ ጨምሮ በክልሉ በጠቅላላው የመብራትና ትራንስፖርት አገልግሎቶች እንደገና እንደጀመሩ ተዘግቧል። ከመቀሌ ወጪ ወደ ተለያዩ የክልሉ አካባቢዎች የሚደረጉ ትራንስፖርት እንቅስቃሴዎች ግን በቅድሚያ ከክልሉ ፖሊስ ልዩ ፍቃድ ማግኘት አለባቸው ተብሏል። በሌላ ዜና ኢትዮጵያ ሲቪል አቪዬሽን ወደ መቀሌ ሽሬ አክሱምና ሁመራ አውሮፕላን ዳይቨር ማገዱን የመንግስቱ የዜናው ታሮች ዘግቧል። የኢትዮጵያ መንግስት በትግራይ የሚያደርገው ታደረው ዘመቻ ግልጽ ወሰንና ተጨባጭ አለማዎች ያሉት መሆኑን ጠቅላይ ሚኒስትር አብይ በትዊተር ገጻቸው አስፍረዋል። የዘመቻው አላማ ህወሓት የጣሰውን የህግ በላይነትና ህገ መንግስታዊ ስርዓት ማስከበር እንደሆነ አብይ ገልጸዋል። ክልሉን ሰላማዊ ህዝብ ከለላ አድርገው የተደበቁ የህወሓት ወንጀለኞችን መከራከያ ሰራዊት ያጸዳቸዋል በማለትም ዝተዋል። ዓለም አቀፍ ሀገሮች የኢትዮጵያ ፌደራል መንግስትና ትግራይ ክልል በአስቸኳይ ተኩስ አቁመው ያለምንም ቅድመ ሁኔታ ንግግር እንዲጀምሩ እንዲያደርጉ ዓለም አቀፍ የግጭት አጥኚ ቡድን ኢንተርናሽናል ክራይሲስ ግሩፕ ጥሪ አድርጓል። ንግግሩ ሁሉንም የፖለቲካ ኃይሎች ማሳተፍ አለበት፣ የተራዘመ ጦርነት የሀገሪቱን እና ጦር ኃይሏን አንድነት አደጋ ላይ ሊጥለው ይችላል ሲል አስጠንቅቋል። የሱዳን ምስራቃዊ ግዛት ከሰሜን ኢትዮጵያ ክልል ጋር የሚያዋስናትን ድንበር ላልተወሰነ ጊዜ እንደዘጋች የግዛቲቱ አስተዳደር ለሱዳን ዜና አገልግሎት ተናግረዋል። አዋሳኝ ድንበሩ ከጎበኙ በኋላ አስፈላጊ የጸጥታ እርምጃዎች እንደሚወስዱ አስተዳዳሪው ገልጸዋል። ከኢትዮጵያ በኩል ማንኛውም ግለሰብ ወይም ቡድን ከነጦር መሳሪያ ወደ ግዛቲቷ እንዳይገባ ተከልክሏል። ግዛቲቷን ድንበሯን የዘጋችው በአጎራባቿ ትግራይ ክልል ውስጥ ግጭት መቀስቀሱን ተከትሎ መሆኑ ተዘግቧል። በአዲስ አበባ የሚገኙ ነዳጅ ማደያዎች ካለፈው ሳምንት ጀምሮ ከጧት 12 ሰዓት እስከ ምሽት 2 ሰዓት ድረስ ብቻ እንዲሰሩ እንደተወሰነ ካፒታል ጋዜጣ ዘግቧል። በሁሉም ክልሎች የሚገኙ ነዳጅ ማደያዎች ደግሞ ከጧት 12 ሰዓት እስከ ምሽት 1 ሰዓት ብቻ እንዲሰሩ ትዕዛዝ መተላለፉ ታውቋል።
ጋሻይ ለኔ መመኪያ ነሽ ለልቤ መኩሬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ።
ከዚህ በመቀጠል ከብርጋዴር ጀነራል ዋሲሁን ንጋቱ ጋር ያደረግነውን ቃለ ምልልስ በወቅታዊ ሁኔታ ላይ በሀገራችን በአሁን በተጀመረው በተነሳው ጦርነትና ከዚህ ቀደም የቀድሞ የኢትዮጵያ ሰራዊት ብርጋዴር ጀነራል ዋሲሁን ንጋቱም በኢትዮጵያ የቀድሞ ሰራዊት ውስጥ ለ30 አመት ያገለገሉና ከዛም ባለፈ በተለያየ የውጭ ሀገር ውስጥ የጦር አካዳሚ ውስጥ በመማር ከዛም ባለፈ የኢትዮጵያ የጦር ሜዳ የጀግና ሜዳ ኒሻን ተሸላሚ የሆኑትን በወቅቱ የኢትዮጵያ ሁኔታ ላይና ይህ ጦርነትስ አስፈላጊ ነው ውጤቱስ እንዴት ነው በሚለው ላይ የሳቸውን ሐሳባቸውን ይገልጹልናል። ቀጥታ ወደ ኢንተርቪው እንገባለን። አመሰግናለሁ።
በመጀመሪያ ከካዲውና ጫካኙ ወያኔ በትግራይ መቀሌና በአማራ ክልሎች ያስፈላጊ ጉዳይ ተስማርተው በሚገኙት የኢትዮጵያ ሰራዊት ላይ ስላደረሰው አሳዛኝና ከባድ ጥቃት የግሌን አስተያየት እንዲሰጡ ከስዊድን ኢትዮጵያን ወገኖቼ አስተያየት እንደሰጠ የቃቸው እንደማመሰግን ወዳለሁ። እኔ ግን ድክሬ ጀራዋቸው ንጋቱ ይባላለሁ። እንደተባለው የተወለድኩት በወለጋ ክፍለ ሀገር በወሮ ጉድሮ አውራጃ በጉድሮ ወረዳ ነው ያጨመን ነው። በኢትዮጵያ መከላከያ የቀድሞ ሰራዊት በ30 አመታት በታንከኝነት ሙያ አገልግያለሁ። በ1983 ያኔ በደርግ አማራጭ ህክመት ደርግን ከስልጣን አስወግዶ ስልጣን ሲይዝ ያላንዳች ክስና ያለ ፍርድ ቤት ትእዛዝ በግፍ 10 አመት በአዲስ አበባ አካባቢ 3 አመት በትግራይ መቀሌ ተጠቅላላው 10 አመት በግፍ ታስሬ ከቆየው በኋላ ከእስር ቤት በነፃ ወጥቼ በአሁኑ ጊዜ በጡረታ ላይ ይገኛለሁ።
እሺ፣ ብርጋዴር ጀነራል ዋሱን እንግዲህ ያው ከፍተኛ የስራችን ማገልገሉ ከዛም በጦር ልምዶ ብዙ ነገር ያለ ሲሆን አሁን ዋናው በሀገራችን በወቅታዊ ባለው ሁኔታ ላይ በብልጽግና ፓርቲ ባለው ባሁኑና በቲፒኤልኤፍ ወያኔ በኩል በወያኔ ተጠርጣሪነት ጦርነት ተከፍቷል። ይህንን በተመለከተ እንደው በአጠቃላይ ሂደቱና ምንድነው የሚያመጣው የሚለውን አጠራርገው ከልምዶና ካሁን ካሉት የሚያንሳጋ ገናጥሮ ቢያጋሩ።
በመሰረቱ አመሰግናለሁ። በመሰረቱ የህወሓት ወያኔ ቡድን በኢትዮጵያነቱ ፈጽሞ የማያምን የኢትዮጵያን ህዝብ በኃይል ለመግዛት የሚፈልግ አደገኛና ጨካኝ ቡድን ነው። በእውነቱ በኢትዮጵያ ሰራዊት ላይ በዛ በክልሉ በሚያገለግሉት ኢትዮጵያ ሰራዊት የውጭ ጠላት አይደለም እና ደግሞ አላማ ታርጌቱ ችግሩ ከሰራዊቱ ጋር አይደለም ከመንግስት ጋር መሆን ነበረበት እና ያደረገው ጥቃት እጅግ በጣም አሳዛኝ እንደተባለው አሳፋሪ በመሆኑ ፈጽሞ አላማ የሌለው ፈጽሞ አስፈላጊ ያልሆነ ውጊያ ነው ያደረገው። ይህም ደግሞ ለጊዜው ድል አገኘው ለማለት ሲፎክር ይሆናል። ምንም አላማው ሊሳካለት አይችልም። አሁን ያለውን መከላከያ ሰራዊት ውስጥ ጠቅላይ ሚኒስትር አብይ ቀደም ሲል ከአንድ 4-8 ወራት በፊት በመከላከያ ከፍተኛ ለውጥ ተደርጓል። ብዙ ነገሮች መከላከያ ሰራዊት አሁን ያለው ማለት ነው ከአቅሙ በላይ ሊሆን አይመስለኝም። ከሆነውም ከተገኘ ግን አይሆንም። ሆኖም ከተገኘ የቀድሞ ሰራዊት ቁረታ ላይ ያለን እርግጠኛ ነኝ። ከመቶ ሺህ እንዲሁ በቃ ዲፕሎይ መሰማራት የሚችል ከ100 ሺህ በላይ ባጭሩ፣ በጣም በጥቂቱ ከ100 ሺህ በላይ ግንባር መሰረት የሚችል ነው። በተለያየ ሙያ በታንከኛ፣ በመርተኛ፣ በአየር ኃይል፣ በመገናኛ እና በእግረኛ እና ይሄ እጅግ የሚያሳዝን ነው እና በምንም አይሳካለትም አላማው አምባገነን ለመፍጠር ደግሞ በእውነቱ ይሄ መንግስት አልበደለውም። ምንም አንድም በደል ከሌላ ክልል እንደውም ቢበቅ ለዚህ ክልል እየተሰጠ ለአማራው፣ ለኦሮሞ፣ ለደቡቡ እና ያልተደረገ እንትን እየተደረገ ነው። እኔ በራሴ ቀደም ሲልም እዛ በትግራይ ውስጥ ራያና ዘቦ ራያና ቆቦ ሁሉ ሰርች ያለውኝ የሚያሳዝን ነው እና አላማ ፈጽሞ የሚሳካለት አይደለም። እኛም በጡረታ ላይ ያለን ሰዎች ቁጭ ብለን የምንመለከተው አይደለም እና በጣም የሚያሳዝን አሳፋሪ፣ አሳዛኝ እብደት ነው ብዬ ነው የምገምተው። በእውነቱ አላማ ታርጌት ከኢትዮጵያ ሰራዊት ጠላቱ አይደለም፣ ወገኑ ነው። አንድ ዜጎች ነን እኛ ኢትዮጵያኖች። ስለ ትግራይ ኢትዮጵያዊነት ምንም ጥርጣሬ አቶ ዮሐንስ አንገታቸውን እኮ ነው መተማ ላይ ቅዱሶች ጋር ሲዋጉ የተሰዉት። እነ ልዑል ራስ መንገሻ ስዩም በህይወት የሚገኙ አሉ። የትግራይ ልጆች እነ ከኛ አሰፋ ገብሬ ራያ ገቦ ተወለዱ ቻንቻሮ የሚባል አለ እንዳለ እና ይሄን ማረጉ እጅግ በጣም የሚያሳዝን እርምጃ ሊወሰድበት ይገባል። ከአሁን በኋላ በራሱ ላይ በራሱ ላይ ግፍ የተመጠመ ግፍ የሰራ ስለሆነ በይቅርታ ሊታለፍ የማይገባውና መገፈት ያለበት ነው እና ይህንን ሰራዊቱ እኛ ሰላም መቅረተ መኖር የሚችለው አገሪቷ ሰላም ስትሆን ነው እና በዚህ አይነት የአሁኑም ሰራዊት ሆነ የቀድሞም ሰራዊት ወደኋላ ለኢትዮጵያ አንድነት በምንም ምክንያት በነሱ ሆነ በሌሎች ሊፈርድ እንትን ሊሆን አይችልም። የኢትዮጵያ 1,222,000 ኪሎ ሜትር የኢትዮጵያ ልጆች በሲቪሉም ሆነ በመከላከያ ተጠብቆና ተከብሮ እንደሚኖር ነው ማናገር የምፈልገው።
ብርጋዴር ጀነራል ዋቹን አንድ ጥያቄ ለማንሳት የቀድሞ የኢትዮጵያ ሰራዊት በብሔር የተከፋፈለ አይደለም፣ በኢትዮጵያ አንድነት በአንድነት ተዋግቶ የሀገሩን ሉዓላዊነት የዜጎችን ክብር አስከለ ከውጭም ከውስጥም ያሉበትን ጠላቶች በድል ተወጥቷል፣ በታሪክም ተመዝግቧል። ነገር ግን አሁን አንደኛ ከውስጥም ከዚህ አማጺ ቡድን ከዚህ ህገወጥ ቡድን ጋር ከውስጥ የሚያብሩ አሉ፣ አሁንም በሚዲያ እንደምንሰማው። ሁለተኛ የውጭ የግብጽም የተለያዩ የተያዙም ኤርፖርት ላይ አለ። እነዚህ ተጨምሮ የጦር ኃይል የኢትዮጵያ የጦር ኃይል አለን ብለን ይህንን በድል እንወጣለን ብለው ከቀድሞ ልምዶና አሁን ያለበትን የሰራዊቱን ገምግመው እንዴት ያዩታል? ጦርነቱ ባጭር ያልቃል ብለው ይገምታሉ?
በጣም ከባድ ጥያቄ ነው። ትክክል ነው። ጦርነት አለመጀመር ነው ከተጀመረ እርግጥ በቅርብ ወራት ሊያልቅ ሊችል ይሆናል። ምክንያቱም ሲቪል ዎር ነው፣ የእርስ በርስ ውጊያ ነው የሚደረገው። እርግጠኛ ነኝ የሶማሌም እኮ ደርግ እኮ ምንም አንድ ነገር ሳይኖር እኮ 1969 እኮ ደምስል 700 ኪሎ ሜትር ገብታ ነበረ ሶማሌ። ከዛም ግማር ነበርኩ በደቡብ 300 ኪሎ ሜትር እነሱን ሁሉ ደምስዘናል። እና አሁን ይህናል መስዋዕትነት ይከፈላል። ብዙ ሰው ይህን መስዋዕትነት የንብረት ውድመት ሊኖር ይችላል። ግን አንድ ክልል 10 ክልል እንደ አማራውን እና በእውነት እልቂት ይሆናል አላስፈላጊ የህይወት መስዋዕትነት። አሁን የሚያውቀው እኮ እነዚህ የሌላቸው ጫካም ካቢ ሌባ አቶ ወያኔ ብቻ አይደለም፣ ሲቪሎቹ ንጹሃኖቹ ሊያርቅ ተጠቂ ሊሆኑ ይችላሉ። ቢሆንም የኢትዮጵያን አንድነት ለማስጠበቅ ስለሆነ ከፍተኛ መስዋዕትነት ከተከፈለ ሰራዊቱ እጅግ በጣም እንደውም በእውነቱ ላይ አያደርግም እንጂ ቁርሾ አለ። የቀድሞ ሰራዊት ከተመለሰ በጣም መጥፎ ነው የሚሆነው። እና ስለ ኢትዮጵያ አንድነት ይህ እንደምታውቁት የኢትዮጵያ ሰራዊት ወደኋላ አላለም። የአሰራር ድክመት ደርግም በእውነቱ በከፊል የማይወቀስበታል ጠላቶች በዝቶበት ነበረ። በውስጥ ሀፋ በኦጋዴን ሶማሌ ሴድ ባሬ አላስፈለጉ ጀመረ። የኤርትራ ጉዳይ ነበር፣ አሁን ሰላም ሆኗል። ኢሳያስና በጊዜ ጀግና ጊዜ ነው እና ኢሳያስና ኢትዮጵያ ማነው አብይ ከፍተኛ ጥረት አድርገዋል። አንድን ጦር ነው የሚቀር በ27 ዓመት ከኤርትራ ጋር የተዋጋ ነው። 17 ዓመት ከወያኔ ጋር ያላበስቶበት ነበረ። እርግጥ ኤርትራን መርቀቃችን ለማገር የኤርትራ ጦር ፑል አውት ቢያደርግ ኖሮ ወያኔም አዲስ አበባ መያዝ አይችልም ነበር። ኮሮ መንግስቱ ድክመት አንደኛው ይሄ ነው። ጦሩ ከሁኔታው ሲበላሽ ቀደም ብሎ ከኤርትራ ጦር ቢወጣና ወደ ጎንደር ወደ ትግራይ ሲመጣ ኖሮ እነኚህ በኢትዮጵያነታቸው የማያምኑ ትግራይን አይወክሉም ወያኔዎች አዲስ አበባንም ባልያዙ ነበረ። የስንት የአስተላለፍ ጉዳይ ችግር ነበረ። ይህን በዚያ ስለሆነ አሁን ደግሞ ኢትዮጵያ ኤርትራ እርግጥ ለኢትዮጵያ በጣም አደገኛ የሆነ ነበረው። በራሴ እንግዲህ ሚኒስትሪ የወታደር ተማሪ ነኝ። በጣም አደገኛ የሆነ ነበረው ከኤርትራ ጋር ባንታረቅ ነበር። ኢሳያስ እንደብሎ አቋሙ ቢሰራ ኖሮ እነሱ ጋር ድሮ መግባባት ነበራቸው። አድጊ ሆነ ነበር። አሁን ግን ኤርትራ ከኢትዮጵያ ጋር ተስማምቷል። ይሄን ያሳየው ኢትዮጵያ በአባባል ሰይ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታለች የሚለው ትክክል ነው። በእውነቱ ነው የተሰጠው። አሁን በኤርትራና በኢትዮጵያ በወያኔ ብለህ አይቻልም። እና ይሄ ስለሆነ ባንስማማ ኖሮ በጣም በከፍተኛ አደጋ እንደ ቃላት ሆኖ ቢቆይ ኖሮ ኤርትራ ከፍተኛ እንትን ነበር። እሱ በአንድ በኩል ግራ እናመሰግናለን ኢሳያስ በጣም ከኛ ጋር በመተባበሩ የመስማማቱ ከራሲ መንግስት ጋር በጣም ጥሩ ነው። ወዳጃችን ነው። ዘር ኢዝ ኖ ሞር ኢነሚቲ የለንም። ዊ አር ኦልሞስት ኤቨርላስቲንግ ፒስ ሊሆን ይችላል። ሊቭ አሎን ዳስ እና ኢትዮጵያና ኤርትራ በእውነት አቶ እስክንድር በእኛ ህይወት በእኛ ዘመን ዩኒፊኬሽን ይኖራል ብዬ አም ሎኪንግ ፎርወርድ ኦፕቲሚስት ነኝ። እርግጠኝነት ለመናገር ኢትዮጵያና ኤርትራ የጊዜ ጉዳይ ነው እንጂ ዩኒፊኬሽኑ አይቀርም። ስለዚህ ሳንድዊች ነው የሚሆኑት። እርግጠኛ ከኢሳያስም ኢትዮጵያ የምንፈልገው ነገር የለም እና ጦሩ በኢትዮጵያ አንድነት የተዋደቀ በኢትዮጵያ አንድነት ፍጹም የሚያምን ነው። ሌላው እና እኛ ይሄ ኦሮሞ ይሄ አማራ ምን የለ 30 ዓመት በተለያዩ ክፍሎች ከምክትል መጠለቃ ጀምሮ እስከ ኮር አዛዥነት ቆይቻለሁ። ምንም ማለት ችግር አልነበረብንም። አሁንም የለም። እንዲያውም በቁጭት ነው ውጊያ ውስጥ የምንገባው እና በዚህ በዚህ አይነት ስለሚችል ውጭ ያላቸውም ኢትዮጵያኖች ሀብ ኮንፈረንስ ይናል። ምንም አይነት ችግሮች ይኖራሉ። ሽማግሌዎች ህፃናት ጥይት ሲወረወር እንደዚሁም ትናርፍም እና ሊገጡ ስለሚችሉ ይህንን በተቻለ መጠን ካጆልቲ ቁስለኞች በተቻለ መጠን ሚኒማይዝ ማድረግ ታርጌታችን ለይተን ማምጣት ይኖርብናል። በጥላቻ የትግራይ ህዝብ እኮ ተገዶ ነው እንጂ በእውነት ሀቂ ካለ እኮ ትግራይ ህዝብ በኢትዮጵያ አመቱ የሚኮራ የሚያምን ነው እና እነኚህ ሰዎች በጣም ያሳዝናል። የሽኖት አፍ ሪሊ ጎት ወር በምንም አይነት መግባት አልነበረባት። ተንደላቋል፣ ግን መንግስትም አጥፏል። ብዙ ጊዜ እንትን አለ እንደላቀቃቸው እንዴ ሌላ አገር ሳተሙ አትቀርም። በተወካዮች ምክር ቤት ነው ጠቅላይ ሚኒስትር የተናገሩት። ከስንት ከ200 ሚሊዮን በላይ የሚሆን ሌላው አማራ፣ ኦሮሞ፣ ደቡብ ሳያገኝ ለትግራይ ነው ቀጥታ ይፈስ የነበረው በጀት የኢትዮጵያ። ይሄ ሁሉ አይረዱማ። ምክንያቱም ኢንዌይ የተፈጥሮ በጣም የሚያሳዝን ጥም ነገር ደስ ነገር የኢትዮጵያ ዩኒቲ በፍጹም የማያምኑ በመሆናቸው የመገንጠል የመገነም ገናና ለመሆን የሚፈልጉ የሚያሳዝኑ ተፈጥሮ የበደላቸው ብዬ ነው መገምጠው እና ሰላም ለማምጣት በትግራይ እና በኢትዮጵያ ውስጥ ምንም አይነት የሚያሰጋ ሰራዊቱ ቀደም ሲልም ኢትዮጵያን የመጠብቅ ጠብቀው መሰረት ከፍሏል ለወደፊትም ይከፍላል ብዬ ገምታለሁ እና በኢትዮጵያ አቅም በላይ አይሆንም። እርግጥ እንደተባለው ወንድሜ የሚጠየቀኝ በአጭር ጊዜ ላይሆን ይችላል። ሲቪል ዎር እና የእርስ በርስ ግጭት ትንሽ ጊዜ ሊፈጅ ይችላል እና ፐርሱት መታት ተደርጎ በሚገባ ነገር በመንትን በማለት የተፈለገ የሆነው መስዋዕትነት እንዲከፈል የትግራይን መልሶ በትግራይ ውስጥ ሰላም ማምጣት እንደሚቻል ምሉ እምነት
አለ። አሁን እንግዲህ ያው ምንጊዜም ጦርነት ሲካሄድ እኛ ስጋታችን ከፍተኛው ስጋት ሰላማዊ የሆኑ ህጻናቶች፣ ሴቶች፣ አዛውንቶች እና በቢሊየን የሚቆጠርም የሀገር ንብረት አሁን በ3-4 ቀናት ውስጥም ከፍተኛ የኢትዮጵያ ንብረትም ሆነ የሰዎች መስዋዕትነት ይወድማል። በዚህም መቼም ከገለልተኛ የሆነ የመገናኛ ሚዲያ ባይሰማም የኢትዮጵያ አየር ኃይልም ድብደባ እንዳደረገ እነሳም የተወሰነ የሰሜንን ጦር ግምጃ ቤት ተዘረፋ ሙከራ እንደተደረገና ይህ ይነገራል። ጦርነቱ ደግሞ በረዘመ ቁጥር የእልቂቱ እና ያው የሰው ምንም ቢሆን ጦርነት ላይ የተወሰነ ቢሆን ሰላማዊ ሰዎች ይህ እንዳይሆን እንደው መንግስት ምን አይነት ጥንቃቄ እንደው እንደ ሶቦታ ምን አይነት ጥንቃቄ ወይስ ምን አይነት መፍትሄዎች አሉና እንዴትስ መሆን አለበት ብለው ይገምታሉ? እንደው የርሱን ሐሳብ ይላሳ መንግስት
በጣም ጥሩ ነው
እንዴ ከመጥራትም የቀድሞውን ልምድ ያለው ከፍተኛ ልምድ ያለውን አንድ 3 ጄነራሎች ተቀርቷል። ከፍተኛ ልምድ ያላቸውን ጦሮች ጦር ሰራዊቶችን በማካተትና ይህ ውጊያውን በአጭር ጊዜ ከመጨረስ አኳያ እንደው ምን አምክርም ሀሳብ አለ?
በጣም ጥሩ ጥያቄ ነው። ይህም እንግዲህ መጀመሪያ ውጊያ ላይ የሚደረገው ነገር አሁን ደመጃዎች ድምፅ ሆኖ ተከፍቷል፣ ተጀምሯል። ህዝብ እንቅስቃሴ ማስ ሚዲያዎች በብዛት እንዳሸም ሰምቷል። ኢትዮጵያ ውስጥ እነኚህ ሁሉ ፉል ታይማቸውን ህዝብን በመቀስቀስ በማስረዳት ከነሱ ጎን እንዳይሰለፍ ለሰራዊቱ እርዳታ እንዲሰጥ ፈጽሞ ይህን ማጥፋት የሚቻለው ህዝቡን በመቀስቀስ በማስረዳት ጥንቃቄ እንዲያደርግ አሁን ተጀምሯል። ህዝቡ ምንም የሚጠቅሟቸው ነገሮች የሉም። እነዚህ ታርጌት የሆኑ ሪንግ ሊደሮቹ እነዚህ መመታት አለባቸው። እነሱን አጋፍተውም ጥንቃቄ እየተደረገ ለህዝቡም እየተነገረ ከሰራዊቱም ደግሞ ከድሮም ከአሁኑም እንትን አድርጎ በጥንቃቄ ፐርሲውት አታክ አሁን ጎሪላ ፋይተር ውስጥ ነው የሚገቡት። ጎሪላ የሚወጣው ጎሪላ ፋይተሮች ከህዝቡ ነው፣ ተመልሶ የሚሄዱት ወደ ህዝቡ ነው። እና ይህንን ኮንቲኒቲ ያለው ምንም አይነት ማቋረጥ የሌለበት ከዚህ የሚል ኮምፕሊኬትድ ብዶ ላይሆን ይችላል። ምክንያቱም አንድ ክልል ነው እርግጥ እንትን ሆናል። ህዝቡ ለእነሱ አሁንም ተጀምሯል። ፈጽሞ እንዳይ ለእነሱ እንትን እንዳይ ድጋፍ ለመንግስት እንዲሰጥ ምክር ምንም የሚጠቅሟቸው ነገር የለም፣ ምንም የሚያገኘው ነገር የለም ከኢትዮጵያ ነው። እና ህዝቡ እርግጠኛ ነኝ በአድጋን ፖይንት ተገዶ ነው እንጂ ወዶ አይደለም እዛ ያለው። ይህንን ሰሌክት አድርጎ ተከታትሎ በተለያዩ የውጊያ እንትኖች አሉ በዚያ ተጠቅሞ መንግስት ይህንን እርግጠኛ ነኝ ይጠቀማሉ ብዬ ገምታለሁ። አድቫይዘር መጠየቅ አለበት። መከላከያ ብዙ ሰዎች አሉ፣ ብዙ ልምድ ያላቸው አሉ። እርግጥ የደርግ ጄኔራሎች እየተባለ ተገሎ ነው ያለው ሰራዊቱ። አሁን ግን እኛም እነዚህም ኢትዮጵያኖች እኛም ኢትዮጵያኖች ነን እና ምርጥ ምርጥ የሆነው በየሙያ በመገናኛ በታንከኛ በመድፈኛ ታንክና የጠጣ ከባድ መሳሪያ እንኳን ይሄና ልናስፈልግ ያደሳል። የአየርና መርፈ ይሄና እንትን የላቸውም። ህዝቡ ተደምሷል የተባለው በሲቪል አክሽን እና ፕሮፓጋንዳ በደንብ መጠቀም ይጠይቃል። ህዝብ አሁን እንትን ተደርጎ በአማራ ክልል በኩል ያለው በጎንደር በኩል ያለው እንትን እየተደረገ ህዝቡ አሁንም እየቀዳ እንትን በራሱ ቋንቋ በሚገባቸው ቋንቋ ቅስቀሳ ማድረግ ያስፈልጋል። ፕሮፓጋንዳ በጣም ወሳኝ። ናፖሊዮን እንዳለው ከአንድ ብርጌድ ከአንድ ክፍለ ጦር አንድ ጋዜጠኛ ፈራሉ ነው እንዳለው። ስለዚህ በተቻለ መጠን ቅስቀሳ ኮንቲኒቲ ይህንናል እና ይሄ ተደርጎ በዚህ አይነት የቀድሞ ሰራዊትም አንዳንድ ነገር እኛ እንኳን ሽማግሌዎች ነን፣ ወጣቶች ያሉ በብዛት ቁጭት አለው። አሁን በእውነት ለመናገር የሚገርም ነው። ወጣቶቹ ማነ ብዙዎች በእውነት አቶ እስክንድር እየደወሉ በቀን አስሬ ደውሉ ምን ሆነ ምን የመንግስትን ስልክ ያስጠብቁ እያለ ነው። ወታደሩ ከፍተኛ ፍላጎት አለው ለመዝመት እና ለመስራት መንግስት ህዝቦ ይህን ነገር ማድረግ አለበት። በዚህ አይነት ከተደረገ እንጂ ሲቪል ወር ውስጥ ትንሽ ያስቸግራል። በሁለት ሳምንት አንድ ሳምንት ያልቃል የሚባለው ነገር ጊዜ ሊወስድ ይችላል እና ጥንቃቄ እየተደረገ ተከታታይነት ባለው ሁኔታ እነሱ ባሉበት የሚገቡት መቼም ወደ ሰው ነው ወደ ከተማ ፐርሱት ኮንትሮል እየተደረገ ነው ማጥፋት። አሁን አልሸባብ አለ ይኸውም ስንት ዓመት ቆይቷል። ለምንድን ነው ቦኮ ሃራም አሁን ናይጄሪያን እንችላል የተማሩ አብረን የነበር ናቸው ፎርትኖስ ከንተቲ ውጅኩ እነ ገዋን እነ ሳምባጆ በፍራሽ የነበሩ አሁን አሉ። ፐርሱት አታክ ተከታታይነት በተከታታይ ቢያጠ እንትን ብሉ ኖሮ ኩዳብ ሪሊ ኤራዲኬት ማድረግ ይቻል ነበረ። ሞቃዲሾ ያው ትሰማላችሁ በየጊዜው እየገባ እና ቦኮ ሃራምን እና አልሸባብን ማጥፋት ይቻል ነበረ። እየሄደ ጦር ሰፈር እየሄደ አደጋ እየጣለ ሞቃዲሾ እየገባ የምንትን ሳይንስን ባለመጠቀም ነው። እና እንዲህ እንዳለ አሁን ወደ 20 ዓመት ሊሆነው ነው አልሸባብ ከተመሰረተ። እና እነዚህም ወደዛ እንዳይሄዱ ከአሁኑ ከእንጭጩ ማጥፋት ይቻላል። እርግጠኛ ነኝ በዚህ አይነት በኩል ጠቅላይ ኤታማዦር ሹሞቹም አሁን በጣም ብራይት እንትን ያላቸው ናቸው። ነገር ግን በልዩ ልዩ ሙያ አድቫይዘር መከላከያ ውስጥ ዲፌንስ ካውንስል መቋቋም አለበት። አድቫይዘር የሚሉ ምንም ምክንያቱ ጠየቁ ያለምንም ደሞዝ እኛ ለሀገራችን ለአንድነታችን መስዋዕት ለመሆን ዝግጁ ነው ብሎ በየቦታው እየደወሉ እኛንም ኮንጀራሎችን እንጠይቃሉ ፈቃደኞች ይሆናሉ በማች እንደውም ለማስተናገድ ዲፕሎይ ለማድረግ ቦታ ይጠባል ብዬ ገምታለሁ እና የከረርም ደግሞ መቀር ይቻላል ተገኘ የትም አይደርሱም እና በእግዚአብሔር ነው እነዚህ የኢትዮጵያን ታሪክ ለማጥፋትና ለመሰረት የመጡ ናቸው በእግዚአብሔር ያሉ ሰዎች ናቸው አቶ እስክንድርና ይህንን በጠነከረ አመራር ባለው ሁኔታ ነው ማሸነፍ የሚቻለው ለማለት ብዬ ነው
በጣም በጣም ነው እግዚአብሔር ስለ በጣም ጥሩ የሆነ እንትን ሰጥቶኝ አሁን የኢትዮጵያም ሰራዊት እንግዲህ ከእናንተ ልምድ በማጋራትና በሚዲያ ላይም የተቀዳጃቸዋቸውን የውስጥ የውጭ ጠላትን ልምድን በማጋራትና ሰራዊቱን በመርዳት በኩል በእናንተ በኩል አስተዋጽኦ እያደረጋችሁ ነው ይህን ወንበዴ ለአንድም ለመጨረሻም የሰራዊቱን እንደዚህ ምክንያቱም በተለያየ አቅጣጫ የሚነሱት እልቂቶች ያው ከዛ የሚመነጩ ናቸው ከዚሁ ከጥቂት ወንበዴዎች ነው የትግራይ ህዝብ እንደ ኢትዮጵያ ህዝብ ሰላሙን የሚፈልግ ነው እና እናንተ ያንን በህዝብ አደጋ ውስጥ እንዳይገባ ከልብ ካላችሁ ስትራቴጂ ጦርነት ስትራቴጂ ለመንግስት ምክር እየፈጣችሁ ነው ወይ ለሰራዊት የምታስተምሩበት አጋጣሚዎች አሉ ወይ የሚለው መጨረሻ እንደማስተካከል የምጠይቁ
በጣም ጥሩ እኛ ልኮ ወራማችሁ ለመናገር የደርግ ጀነራል እየተባለ እኮ ደርግ እኮ ወታደር አልነበረም የደርግ ጀነራል እየተባለ ከሞራም ቢሆን መንግስትም የለውጡን መንግስት ከመጣ በኋላ ሁለት አመት ነው እኛን እንደምትል ነበር የማይወስ አቀርቡንም እኛ እኮ we fought for the unity for the peace of to maintain peace because everlasting peace ማለት መስዋዕትነት የሆነ ቀድሞ ሰራዊት አውሮፕላን አስቸጠን እስከንትን መርከብ አስቸጠን በእውነቱ መስዋዕትነት የከፈለ ነው እና ይህን አሁን ሊጀመር ይችላል እንጂ እስካሁን ድረስ ኦፊሻሊ በለውጡ መንግስት ሆነ በአዲማ በለውጥ መንግስትማ የደርግ ጀነራል እየተባል ነው ህክምና ሁሉ እየተከለከል እኮ ነበር የተባለው እና በዚህ አይነት እንትን የሚል የለ አሁን በታይም አስካ እና እንትን ማድረግ ይቻላል እነኚህ ታሪክ ለማጥፋት የመጡ ናቸው የደርግ ጀነራል እየተባለ ህክምና የሌላቸው ጀነራል ደረጃ እንኳን አለ ሁለት እግሩ የተቆረጠ ሁለት አይኑ የጠፋ እኮ እኔ ሀንገሪ ቆስዬ ሀንገሪ ሄጄ ነበር ጦርነት በዚህ አጋጣሚ ለመናገር እፈልጋለሁ ሀንገሪ ሴት 14 ቁስለኞችን ይዤ ነው የሄድኩት እኔ ግንባሬ ላይ ነው የቆጠርኩት ከ14 ቁስለኞች አስመላሽ የሚባል ሁለት እግሩ የተቆረጠ ነው ጀበላ ደግሞ የሚባል መካፌ ላይ ዝደፍያለሁ ሁለት አይኑ የጠፋ ነው እና እንደዚህ አማራው ደግሞ አንድ ወንሰወር ወደዛ ወገር ጠባብነት ነው ያለለን አንገቱ ላይ እንትኖ ነው ከፍተኛ መስዋዕትነት ተከፍሎ ያለ እና እዛ ቆይቼ ያንን ምሁሩ እንትን ለማድረግ የበላን ያኛውን ከርደና እንግሊዝኛ ትንሽ ይችላል እንደገና አንድ ወር እዛ ቆይቼ ሀንገሪ ከዛኩት ያለ ቡዳፔስት ከዛ ጣሊያን ሄደን እንደገና ይዤ ነው መጣሁ እስከዚህ መስዋዕትነት የተከፈለ ነው የተደረገው እና በጣም የሚያሳዝን ነገር ነው አንድ ምሳሌ ለማንሳት እገደዳለሁ ለምሳሌ ሁለታ ትምህርት ቤት 75 ዓመት ታሪክ አለ። 1927 ዓመተ ምህረት የተመሰረተ ነው። ስንቱ ጀግኖች እነ ከበደ ገብሬ ዩናይትድ ኔሽን ፎርስ የመሩ ኮንጎ ላይ አምሹር ኮንጎ ስቴብሊቲ ኖሮ ህዝብ የተመረጠ መንግስት ሲመጣ በገነ ከበደ ገብሬ ልኮ የፈርስት አፍሪካን አንድ የፈርስት ኢትዮጵያን ቱሊድ ዩናይትድ ኔሽን ዳጋ መርቾ ተጠይቆ ፈረንሳይኛ እንግሊዝኛ የሚችል ተብሮ ኮራይ ነበሩ ስለሆነ ከአሜሪካኖች ጋር ሰርተዋል። እዛ ሄደው ይህ እነዚህ ነው የተመረቁበት ነው እና እዚህ ሰዓታ የተመረቁበት ነው እና እነ አማን አምዶ እነ ሙሉጌታ ቡሊ እነ ጥጌቲቡ የተመረቁበት ትምህርት ቤት ነው። ያንን ትምህርት ቤት ምንድን ነው ያደረጉት? እስክንድር ያየነው አካዳሚ ብሎ ሰየሙ። ግፈኞች እኮ ናቸው፣ ይሉኝታ እንኳን የሌላቸው ናቸው። እኔ አሁን ፕሮፌሽናል የሆንኩ ቅድም ጠቅሻለሁ፣ አንተ በአሜሪካ ሁለት ትምህርት ቤቶች ፎርት ኖክስ ኬንተኪ ወርቃ ተመጥመጥበት ታንከኛ ክሎ ከዛ ፎርቲሉ ወክሎ ማመርተኛ ተመጥ ከዛ የተፈቀደን ከሞስኮ 60 ኪሎ ሜትር ተከረከረ የትፈስ ክሎት ሊሰንደ እና ለምዳለ 10 አመት ነው ያለ ፍርድ ነው ያረከቻቸው። እኛ እኮ ኢትዮጵያ ላይ ካላዱ እኮ ምስተመት አባቶቻችን የገዛ አልበጣብንም ወገኖቻችን ናቸው ነው እና እነሱ ጋር ነው እኛ እንደረብሎ ቻርጎ ምን ብለው እርግጥ በነሰሞራ በነሱ ሲባል ታንደበር እንደ ቦስ ይናገራሉ ይችላል። እነሱ ስርባከራ ስራደርጉ ደባድም ላይ ማን ነው ንከስ ይራን ተሰያት ተማሪያ የብረ ሰባት ጀግና ሜዳ ተሸለመ እና ሌሎቹ ደርቶ ነው እንደው አጣን አንድ ጊዜ ተናግሯል አለ። እነሱ ባይኖሩ ኖሮ ደርቶ ወጣቶች ይያለ የቀድሞ ሰራዊት ነው ወጣቶች ያኖሩ ኖሮ ባድም ነው ማናቸው ነበር። እና እስከዚህ ታርሽኛ አየለም ኦፍኮርስ እኔ ወደ 5 ሜትር አብቻለሁ ራያና ሰውነ ራያና ቆቦ በጣም ከነሱ ውስጥ ያለው እንግዲህ ከመጣው ወጣት ያለው ሚኒስትር ቻንስ ደብቶ እንደኛ ባይማሩም በጣም ጎበዝ ደግ የሆነ ጀግና አየለም ማርያ ብቻ ሁሉም ያው እዚያ አዲስ አበባ ውስጥ አስገደሉ ምናምን ይወራ ስለሱ በመናገር ባየለም ማርያ ብሎ ሰይማሉ ያንን ቆፍት የሚያሳዝን እኮ ነው። ገዳይ መሰሪ ክልል ምናምን ብሎ ያለው ጭንቅላት አለው ግና መለስ ዜናዊ የእሱ አስከሬን ስላሴ ካቴድራል በወታደሮች ይጠበቃል። ኢትዮጵያ ወታደሮች ምናልባት ተርፏት እንደሆነ አይገባኝ። በቀን 4 ከ8 እስከ 12 ወታደሮች ይሆናል። ለምን ሁዚያ መሰሪ እሱ እኮ በአንድ ወቅት ተመዝግቦ ያለ ይመስለኛል። ከአምሳ እስከ መቶ ዓመት እንደጋለ ኢትዮጵያን ብሎ የሚል የነበረ የዚህ ሁሉ ክልል መሰሪ የዚህ ሁሉ ብጥብጥ ያመጣ እሱ ነው። ለስንተ እንትን ፓርክ ምናምን ተብሎ ለሱ ይህ ሁሉ አቦሊስ መሆን አለበት። ወታደር ከዛ ስላሴ የእሱ አስከሬን ከዛ ምንድን ነው የሚጠበቅበት ምክንያት እና እሱ ምን ለማድረግ አስከሬን በባለ ለደን ይህን ፕሬዚደንቱ ይፈጥራል። አንድ ፕሬዚደንቱ ምክንያቱም ሌሎች ጠቅላይ ሚኒስትሩ ሲያሉ ፕሬዚደንቱ እነሱ ስወቱ ለዚህ መጠበቅ አለባቸው። እነኝህ ሁሉ እርግጥ ዶክተር አብይ ታውቁ አይደለም ለጊዜ ይቆይ በሚል ነው። ይሄ ሁሉ ደግሞ በህዝብ የተመረጠ መንግስት ፋታም ሲያገኙ በእውነቱ ቀና አመለካ ነው። ሶስት መንግስት አይቻለሁ፣ የኃይለ ሥላሴ፣ የደርግ እና የወያኔ። እኚህ ሰውዬ ኢዘራይት ጋር ፎዘራይት ፖስት አዘራይት ታይም እና በዚህ አይነት ኢዘራይት ፐርሰን እና ትልቅ ትራንስ ገና ሰው ናቸው። ግን ለሀገር ለመስራት ምርጫው የሚደረግ ነው። ለምን አንቆይም ማየት ያስፈልጋል። ኢትዮጵያ የማንም አምባገነን ነው የግለሰብ አምባገነንነት አይደለም። እኩልነት፣ ፍትህ፣ ናሪት እና ሰላም ከተገኘ በሰላም የማንኖርበት ምክንያት እንደዚህ እየተደረገ ነው ያለ የሚያሳዝን ነገሮች አሉ። እና ዚስ ጋይ የራስ ከማን የራስ ፐርሰን ወዘራይ አደራታይ ተገቢ ሰው የተገቢ ጊዜ የተገቢ ቦታ እና ገና ስላ ችግር የሀሳብ ክላስ የሀሳብ ውይይት እናደርግናለን። ወልካም ማድረግ አለብን። እና እኔ በአንዳንድ እጅግ በጣም አዝናለሁ፣ በጣም ነው የማዝነው። ምናልባት በላይ ዘለቀ አንድ ቀን ተናግሯል ይባላል አለ ስላሴ አርበኛ 5 ዓመት አርበኛ መግደል አልነበረባቸውም። ወንድ ትገድ ሲገሉት ተክላይ ማለት ጋር ወንድ አይወለድብሽ ኢትዮጵያ ብሎ ነበር ይባላል። ያ እርግማን እንደሆነ አይገባኝም። እና አየሎምን አሁን ያንን ስንት ጀግኖች የተመረቁበት ትምህርት ቤት እነ አማነብዶ መከበደም እንደከበደ ገብሬ እነ አማ መንግስቶ ጭምር ነፈሰትን ሌሎች እናንተው መጀመሪያ የተመረቁበትን አየሎን ትምህርት ቤት ነው። እርግጥ ለጀግና ይደረጋል። ሽሬ ከሆነ ሽሬ ከምቤት ከሆነ እዛ አንድ ሀውልት ይሰራለታል። አየሎ የኢህአዴግ ጀግና ነው፣ የኢትዮጵያ ጀግና ነው። ሂድን ፎርት ሂድን ፋይት ፎር የዩኒቲ ኦፍ ኢትዮጵያ ለኢትዮጵያ መንግስት ለኢትዮጵያ ህዝብ ያልተዋጋ ለአንድ ቡድን የዚህ ሀገሪቷን እዚህ ያደረሰው ለወያኔ የተዋጋ በጣም ጎበዝ ምርጥ ደግ የሆነ እኔ ውጌ 5 ጊዜ ውጌ ላይ አበሬ ያለ ራያና ዘቦ ትግራይ እና እንዲህ ያለ ነገር አድርገው ጦር ትምህርት ቤት አንድ ማሰልጠኛ ትምህርት ቤቶች አሉ። ነጦን ላይ ሀረር መስሎ ማድረግ ትቻል ወይም በዚያ በትልት ቦታ ሀረር አንደሪ ያየውትኛ አሜሪካ ባየሁት በትምህርት ቤታቸው ስም ይሰየማል። ሀውልት ይሰራለታል። አዲስ ችግር ጊዜ ሲሆነ ነገር የወያኔ ጀግና ነው እንጂ የኢትዮጵያ ጀግና አይደለም።
አድማጮቻችን ተመልሰናል። ብርጋዴር ጀነራልን ለሀሳባቸው ከልብ እናመሰግናለን። ሐሳባቸው እንደወደዳችሁ ተስፋ እናደርጋለን። ከዚህ በመቀጠል ለሚቀጥሉት 15 ደቂቃዎች በአሃገራችን ላይ የተካሄደ ያለውን ጦርነት መፍትሄው ምን ሊሆን ይችላል በሚለው ጉዳይ ላይ እንወያያለን። ምክንያቱም ሀገራችን ነችና ነገ ተመልሰን ምን ሄድበት ሀገር ስለሆነ ሁላችንም የመፍትሄ ሐሳቦችን ማቅረብ ይገባናል ብለን እናስባለን። ዮናስ እንደው በአሁኑ ሰዓት ያው ሀገሪቱ በከፍተኛ ችግር ላይ ትገኛለች። ሁለቱ አካላት ጦርነት እያካሄዱ ነው። በንጹሃን ላይ የሚካሄደው ምን እየተካሄደ እንደሆነ አናቀም። እንደ መጀመሪያም እንዳልነው መረጃ በተለይ የፌደራል መንግስቱና የክልል መንግስቱ ከሚሰጡ መረጃ ውጪ ኢንዲፔንደንት የሆነ ወይም ከሁለቱም ያልወገነ መረጃ በሌለበት ሰዓት ይሄ ነው ብሎ ማሰብ ይከብዳልና መጀመሪያም ቀደም ተናግረዋለሁ ኢንተርናሽናል ሚዲያዎች ሳይቀሩ መረጃዎችን እየወሰዱ ያሉት ከመንግስት ሚዲያዎች ወይም የመንግስት ባለስልጣናትን ኮታ አድርገው ነውና እንዴው በአሁኑ ሰዓት ከሬዲዮም ከቴሌቪዥን ከምንም በላይ ሰው መረጃ ያገኛ ያለው በዩቲዩብ በሶሻል ሚዲያዎች በተለያየ ሶሻል ሚዲያዎች ትዊተር ሊሆን ይችላል ፌስቡክ ሊሆን ይችላል ወይም ዩቲዩብ ሊሆን ይችላል በጣም ሚስሊዲንግ የሆኑ መረጃዎች እየወጡ ነው ላይክ አዚፍ እዛ እንዳሉ ሆኖ መረጃዎችን የሚለቁ ሰዎች አሉና ምን ያክል ይሄ ሚስ ይቅርታ አባ ሚስሊድ ያደርጋል ብለን እናስባለንና ምን ያክል ህብረተሰቡን ወዳል ሆነ አጣጫ ወይም ወዳል ሆነ አስተሳሰብ ይመራል ብለ ታስባለህ? የነዚህ ሰዎች አስተሳሰብ ወይም ማመለካከት በተለያየ ሶሻል ሚዲያዎች የሚተላለፉትን ህብረተሰቡ ምክንያቱም ያው የኢንተርኔት ዘመን ስለሆነ ሰው መረጃ የሚያገኙ ከዛ ማንጻር ስለሆነ እስኪ ምን አስተያየት አለ እሱ ላይ ዮናስ?
እንግዲህ እነዚህ መረጃን በተመለከተ ያው ህዋት የራሱ የሆነ ዲጂታል ሰራይት እንዳለው በተደጋጋሚ በፌደራል መንግስቱም በህዋቶችም ሲነገር ያለበት ሁኔታ አለ። ያው በእኛ መረጃዎችን ያያየን ያለነው በፌደራል መንግስቱ በሚያወጣቸው መረጃዎችና ሁለተኛ ደግሞ ህዋት በራሱ የቴሌቪዥን ጣቢያዎች ላይ የጦርነቱን ይለት በሚናገሩበት ነው ያን መሰረት ያደረግነው። ከዚህ ማንጻር እንግዲህ ይሄ ጦርነት የተገደደ እንዳለና የተደረጉ ውጊያዎችንም የተገኙ ጥይቶችንም በራሳቸው መንገድ አንደኛው ድራድርግ ያለውላል አንደኛው ደግሞ ገና በሂደት ነው ያለው እኔም መልሼ ተተኩሳለሁ መልሼ እንደዚህ አጠፋለሁ የሚል ነገር ከዋትም እየሰማን ያለውና እንግዲህ እንዳጠቃላይ እኔ አሁን ይሄ ያለው የጦርነት ስመለከት ያው ጦርነት ምንም መፍትሄ የለውም በግሌ ጦርነት የመጨረሻ አማራጭ ነው ብያል አላስም ከመጨረሻ አማራጭ በፊት የሚደረጉ ራሳቸውን ቻለ ድርድሮች አሉ እነዛ ድርድሮች መቀጠል ነበረባቸው ብያምናለሁ ምክንያቱም በጦርነት ፋይናሊ ትርፉ ያው መፍረስ ነው መሰረተ ልማቶች ይወድማሉ ህዝቦች ይፈናቀላሉ የአውዱም በአጠቃላይ የጦርነት ቀጠና ሆኖ ይረብሻል ለምሳሌ የባድመን ብንመለከት አሁን ሰው በብዛት የማይንቀሳቀስበት ቦታ እንደሆነ በሚዲያ አይተናል ስለዚህ ያጣ ፈንታ ነው የሚሆነው ያስባሉ በተለይ በትግራይ ክልልና በአማራ ክልል አዋሳኞች አካባቢና ከዚህ በፊት የጦርነት ከተካሄደም አሁን እየተካሄደ ያለው ከዛ በፊትም ድርድሮች መቅደም ነበረባቸው የሚል ሁኔታ አለኝና ሁለቱም ያጣላቸው የተለየ ነገር የለም የስልጣን ጉዳይ ነው። ህዋት እንግዲህ ከስልጣን ወርዶ ወደ ትግራይ ክልል ከመሸገ በኋላ በተደጋጋሚ የፌደራል መንግስቱን ወይም አገሪቷን ለመተንኮስ የተለያዩ ጥረቶችን አድርጓል። በተለያየ ቦታ ላይ የራሱ ሚላቸውን ግለሰቦች በማደራጀት በተለያዩ አካባቢ ጥቃት እየፈጸመ እንደሆነ የፌደራል መንግስቱ በተደጋጋሚ ሲነግረን ቆይቷል። ይህ እርምጃ ያልወሰደበት ሁኔታ ቢኖርም ግን ስለዚህ ከዛ ፊት ድርድሮች ቢኖሩና ጦርነቱ የሚገታበት መንገድ ቢፈጠር የሚል እምነት አለኝ። እንግዲህ እንዳጠቃላይ የጦርነት ትልቁ ችግሩ ህገ መንግስቱ ላይ ነው። አንደኛው ህገ መንግስት ጠበቃ ነኝ ይላል፣ አንደኛው በተመሳሳይ ህገ መንግስት አክባሪ ነኝ ይላል። ሁለቱም ለኔ ለህገ መንግስቱ የቆሙ ፖለቲካ ፓርቲዎች አይደሉም። ሁለቱም ከህገ መንግስቱ ተጻራሪ ያሉ ኃይሎች ናቸው። አንደኛው ህገ መንግስትን እየጣሰ በዚህ በኩል ሲያከብር ነው ያለን፣ አንደኛው መንግስት አልተከበረም፣ አሁን ያለው መንግስትም በህገ ወጥ ነው አህዳይ ነው ይላል። ራሱ ደግሞ ህገ መንግስት እንደ አክባሪ እየመሰለ ደሲተስ እንመለከታለና ሁለቱም አሁን ያለችው ኢትዮጵያ ለሀገር መንግስት ግንባታ አስፈላጊ ሆነ ያስፈልጋ ይሆኑ ፖለቲካ ፓርቲዎች አሩልን በያስባለው ብልጽግና ሀገሪቷን ይፈዳል መንግስት ተቆጣጥሯል ህዋት ደግሞ የትግራይ መንግስት ቢቋጠርም እንደ መንግስት ናቸው እንደ ፓርቲም ፓርቲ ናቸው ያው መንግስት ምለው የፓርቲ ተቀዳ የስልጣን ተዋረን ያለውና ሁለቱም አሁን ያለችው የሀገር መንግስት ግንባታ ኢትዮጵያ ምላ ተቃሚ ነገሮች አይደሉም ተቃሚ የማይሆንበት ተቃሚ ፓርቲዎች አይደለም ተቃሚ የማይሆንበት ምክንያትም ሁለቱም ለህገ መንግስቱ ህገ መንግስቱን ያረቀቁትና በማዕቀፍ ግድለት ላይ ትልቅ አስተዋጽኦ ያላቸው ናቸው እንደ ለህገ መንግስቱም ጥብቅና ቆመናል የሚሉ ፓርቲዎች ናቸው ይሄ ህገ መንግስት ደግሞ አብዛኛው የኢትዮጵያ ማህበረሰብ አልቀበለውም ወይ ደግሞ የማይቀበለው ህገ መንግስት ነው ስለዚህ ሁለቱም ለሌላ ሀገሪቷ መጻኢ ዕድል ጠቃሚ ናቸው ብዬ አላምን ሁለቱ ፓርቲዎችና ከዛ አንጻር ወደ ድርድር ገብተው ከስልጣን ይልቅ ህዝቦችን ወይም ሀገሪቷን ለማስቀጠል ወይም ለማስቀጥ ወደፊት ለማስቀጠል ጥረት የሚያደርጉበት ነገር ቢታይ አስባለሁ
መልካም እነት ጦርነቱ ተጀምሯል ኦሬዲ ይሄ አምስተኛ ቀን አሳልፏልና ያው አብዛኞቻችን ፌደራል መንግስትና የክልል መንግስታት ጦርነት በሚያደርጉበት ጊዜ ላይክ የሰዓታት ጦርነቱ ቀናት ሳይሆን ሰዓታት የሚፈጅ ነው ብለን ልናስብ እንችላለን የተሳሳተ አመለካከት ማለት ነው ምክንያቱም የፌደራል መንግስቱ እንደ ፌደራል መንግስት ትልቅ ፓወር አለው ብለን እናስባለን የክልል መንግስትን ደግሞ እንደ ክልል መንግስት የበታች ሆኖ አንድን ክልል እንደማስተዳደሩ ያለው ሚና በፓወር ስናወዳደራቸው ኮምፓራቲቭሊ ሁለቱን ስናወዳደራቸው ያላቸውን ፓወር እይታችን ትክክል ነው ይላል አላስብም ምናልባትም የቀድሞው ስርዓት መሪ የነበሩት የቲፒኤልኤፍ መሪዎች ላለፉት 27 አመታት ኢትዮጵያን ሲያስተዳድሩ ማስተዳደር በቀላሉ ማስተዳደር ቻሉ ብለን ማሰብ አንችልም ማለት ማስተዳደር ቻሉ ነሴንስ መልካም አስተዳደር ሳሰፈኑ ሳይሆን በአካሄዳቸው ራሳቸውን በሚመቻቸው መልኩ ያደረጉት ለ27 አመት ያደረጉት አካሄድ በቀላሉ የሚታይ አይደለም የአማራ የኦሮሚያ ትልቁ የኦሮሚያ ክልል 35 እና ከስከ 40 ሚሊዮን የሚሆን ህዝብ አለው የአማራ ቀጣዩ 27 እስከ 30 ሚሊዮን ህዝብ አለና ይሄን ህዝብ በ6% ስታስበው ምን ያክል ስትራቴጂክ እንደነበሩ እርስ በርስ ተላልፈን ስልጣናቸውን ለማራዘም ያደረጉትን ትግል ስታይ እነዚህን ሰዎች በቀላሉ ማሸነፍ የሚቻልበት እድል አለ ብላችሁ ታምናላችሁ ወይስ ሰው እንዴ ህብረተሰቡ ያሰበው ነገር እንደሚያስበው ይሆናል ብላችሁ ታስባላችሁ ምናልባት ሙዚቃ ሰምተን እረፍት አድርገን መልስና በዚህ ጉዳይ ላይ ዮናስ አስተያየት ሰጥቷል
ካሉ ካሉ እንደዋለ ቀረ ነገር ሁሉ ደስ የምሳበት ወሩ የተኛ መኪናው ዘለከ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ማን ወደዋል ይሆን የሚገዘግዘው ማን ወደማን ይሆን የሚገሰግሰው መቸኛ ገናኛል መንገርሰው ናሰው በሽተኛው በዛ መዳኒት አነሰ ከቶ ምን ፈቀደኝ ለለለለለ አሁን የትገኛል ያልተለከፈሰው ያልተለከፈሰው ወረኔ ዘመዴ እናም ዘመዴ
መልካም አድማጮቻችን ሙዚቃን ባጭሩ ቆርጠናል ያለን ሰዓት አጭር ስለሆነ ነውና ዮናስ እንደው ምናልባት ቀደም ይያልን እንደነበረው ስለ ሶሻል ሚዲያም ተመልሰን ባለን ሰዓት ዲስከስ እናደርጋለን። ምናልባትም በትግራይም ክልል የሶሻል ሚዲያው ተቋርጧል። የሱን ተጽኖስ ምን አይነት ተጽኖ አሉታዊ ወይም አወንታዊ ተጽኖ ይኖረዋል እና የሶሻል ሚዲያዎች መቋረጥና እሱንም ዲስከስ እናደርጋለን። ከዛ በፊት ግን መጀመሪያ ላይ እንዳንሳውልህ የሁለቱ ክልል የክልሉና የፌደራል መንግስቱ ያደረጉት ያለውን ጦርነት ምናልባት አንደርስቲሜት ማድረግ ነገር ይታያል ብለህ ታስባለህ? ባንተ እይታ ለምሳሌ ፌደራል መንግስቱ እንደ ሀገር መሪ ስትናስበው መከላከያን ያክል እና የመቆጣጠር ኃላፊነቱ ማለበትና የክልል መንግስት እንደ ክልል መንግስት የትግራይ ክልል መንግስት ለአለፉት 27 አመታት ያደረገውን ጉዞና ስትራቴጂክ በሆነ መልኩ ሀገሪቱን የመምራት እቅድ ስለነበራቸውና ምን ያክል ሪሌቲቭሊ የሁለቱ ፓወር እስኪ ማነጻጸር እንችላለን?
እንግዲህ በመናለው በሶሻል ሚዲያ ያየናቸው ነገሮች ሁለት ዩኒሽት አይታወቅም እርግጠኛ አይደለም፣ ግን ከ70 እስከ 75% አካባቢ የሚደርሰው የኢትዮጵያ መከላከያ ሰራዊት በሰሜን እዝ እንደሚገኝና ይሄ ደግሞ በተለይ ከኤርትራ ጋር በተደረገው ጦርነት ላይ ለዛ ይመከታል ተወይም ለዛ ምላሽ ለመስጠት ተብሎ የተዘጋጀ የእዝ ነበር። ያንን እዝ ነው ሙሉ በሙሉ የተቆጣጠሩት። የተለያዩ ከተወንጫፊ ሚሳኤሎችም ሮኬቶችም እንደያዙና የፌደራል መንግስቱም ደግሞ ያን እንዳወደመ የጠቅላይ ሚኒስትሩ ያን መረጃ እንደሰጡ ሰምተናል። ግን እኔ እንደኔ በተለይ አላለፉት 27 አመታት ብቻ ሳይሆን ምስራቅ አፍሪካን በመምራት እና የሰላምና ጸጥታውን በማስጠበቅ ሂደት ላይ ህወሓት የነበረው ሚና ቀላል የሚባል ነገር አይደለም፣ በተለይ ኢትዮጵያን አገሪቷ እንደመምራቱ አንፃር። ስለዚህ ይሄ ኃይል ነው እንግዲህ የደነታ ኃይል የመከላከያ የሚሊተሩ ተቀላላ ያችን ትግራይ ክልል ብቻ እየመራ ያለውና በቀላሉ በፌደራል መንግስቱም ይሁን በህወሓት መካከል የተደረገው የተጀመረው ጦርነት በቀላሉ ይበርዳል፣ በርዶም ደግሞ ወደ በቶሎ ጊዜ ወደ ሰላም ኢትዮጵያ ወደ ሰላም ወተመለሳለች የሚል እምነት በግሌ የለኝም። ምክንያቱም ብዙ ሰራዊት ነው ያሰለጠኑት፣ ብዙ ሚሊሻ አሰልጥኗል። ልክ ከፌደራሉ መንግስት ካለው ወታደር ባልተናነሰ መንገድ ቁጥር እንዳላቸው ብዙ ይናገራል። ቀድመው ወደ ትግራይ ክልል ከገቡ ጀምሮ የተለያዩ ዝግጅቶችን ሲያደርጉ ነበር። ስለዚህ ከዚያ አንፃር የተደራጀ ኃይልና ሰራዊት እንዳላቸው ይናገራል። በዛ አይነት ተመጣጣኝ ነው ቁጥር እንዳላቸው ነው በግሌ የሚሰማኝና ይህም ግጭት በቀላሉ ይበርዳል፣ በቀላሉ በርዶም ኢትዮጵያ ወደ ሰላም ወተመለሳለች የሚል እምነት የለኝም፣ በተለይ ጦርነቱ ከተለኮሰ በኋላ። ከዛ ይልቅ አሁን የሚያስፈልገው እኛ ኢትዮጵያውያን በግጭት ያተረፈ ነገር የለም፣ በግጭት የሚያተርፍ ነገር የለም፣ አፍሪካም ከግጭት ያተረፈችው ብዙ ነገር የለምና ከዛ ይልቅ ተመልሰን በድርድር ነገሮችን ወደ ሰላማዊ መንገድ እናመጣበት መንገድ ብንፈጥር ይሻላል እንጂ መሳራ እየተለካከን መሳራ ይሄ ወታደራለኝ እንትን በምንበሳትም የሚጎዱ ብዙ ንጹሃን ዜጎች እንዳሉም ታሳይ መደረክ መቻል አለበትና ተመጣጣኝ የሆነ ኃይል እንዳላቸው ነው እኔ ውስጥ የሚነግረኝ። ያው እንደምንሰማው ከ70 እስከ 75% አካባቢ የአገሪቱ መከላከያ በሰሜን እዝ እንደሚገኝ ስለተነገረና ማለት መረጃው ነቱን ውሸት እርግጠኛ ባልሆንም ያው በሶሻል ሚዲያ የተሰራጨው መረጃ በማየት ነውና ተመጣጣኝ ነገር አላቸው። ግን እንትም
ያስማማ መልካም እንደው ሶሻል ሚዲያን በተመለከተ ካነሳው ዘንዳ ሶሻል ሚዲያውን በመጠቀም ብዙ ሰዎች ሚስሌድ ተደርገዋልና ሐሳባቸውን ወደ አልሆነ አቅጣጫ ማንኛውም በሶሻል ሚዲያ መረጃ ማግኘት የሚችልን ሰው ሐሳቡን ወደ አልሆነ አቅጣጫ ሊሰደው የሚችል መሆናቸውን እናቃለንና በአንደኛ በትግራይ ክልል የኢንተርኔትና የመብራት እንኳን ምናልባት ተመልሶ ሊሆን ይችላልና የኢንተርኔት መቋረጥ አንደኛ ነገር መረጃ በኔ እይታ አሳስበው መረጃ ቀጥታ ለምሳሌ የንጹሃን ዜጎች ችግር ካለ የንጹሃን ዜጎች በጦርነቱ ምክንያት ተጎጂ ከሆኑ የኢንተርኔት አክሰስ መኖሩ ከነሱ ቀጥታ ማግኘት ምንችለው መረጃ ሊኖር ይችላል ብዬ አስባለሁ። ይሄ መልካም የሚባለው የኢንተርኔት አክሰስ ልንጠቀምበት ምንችለው ነው። ካዥዋሊቲውን በቀጥታ ከሰዎቹ መስማት ምንችልበት ሁኔታ ይኖራል። በአንጻሩ ደግሞ ይሄ ጥላቻንና ወደ አልሆነ አቅጣጫ የሚመሩ ኢንተርኔት አክሰስን ተጠቅመው ሶሻል ሚዲያውን ተጠቅመው ወደ አልሆነ አቅጣጫ መምራት የሚችሉ ሰዎችም ይኖራሉ ብለን እናስባለን። እንዴ ይሄንን በተመለከተ እንዴው ምን እንደው አንድ ደቂቃ ልስጥህና አንድ ሁለት ደቂቃ ምናልባት እስክንድር እንደው ምናልባት
ኦኬ ታንክ
ዩ አንድ መልክ ስላለ ካለ እስኪ እሱን
በዛሬው ዕለት ከ16 ሰዓት ጀምሮ የሻማ ማብራትና መታሰቢያ ስነ ስርዓት በኦሮሚያ ክልል ለተሰው በተጨፈጨፉ ጄኖሳይድ ለተፈጸመባቸው አማራ ኢትዮጵያውያን የመታሰቢያ የሻማ መብራት ስነ ስርዓት ከ16 ሰዓት እስከ 18 ሰዓት በኢትዮጵያ ኮሚኒቲ ስለሚካሄድ ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። በዚህ ላይ ለተሰውት ኢትዮጵያውያኖችና አማሮች ለመገኘት የምትፈልጉ ስነ ስርዓቱ 16 ሰዓት ላይ እንደሚጀምር ለማስተላለፍ ነው። አመሰግናለሁ።
መልካም መልካም። እንግዲህ ይሄን ካልን ዘንዳ ያሉን ደቂቃዎች በጣም ጥቂት ናቸውና ያ ከዛ በፊት ስናነጋገር የነበረበት ጉዳይ ምንድነው? የሁለቱን እኔና ዮናስ ስናነጋገር የነበረው ምን ነበር መሰለ? የክልል መንግስቱና ያ በህወሓት የሚመራው የክልል መንግስትና የፌደራል መንግስት ያላቸውን የፓወር መነጻጸርና ልዩነት በተመለከተን ለማውራት የነበረው። ለማንኛውም ከዛ ባለፈ ወደ ሶሻል ሚዲያው ነው እየመጣን ያለው ነውና ዮናስ ምን ትላለህ የሶሻል ሚዲያውን በተመለከተ?
ይቅርታ ሰዓቱ ከ14 ሰዓት እስከ 18 ሰዓት ነው። ይቅርታ መልእክቱን ለማስተካከል ነው። ይቅርታ።
እሺ። እንግዲህ ሶሻል ሚዲያ ብዙ የራሱ የሆነ ጠቃሚ ጎኖች አሉት፣ ጉጂ ነገሮችም አሉት። ስንጠቀምበት በስፋት እውነተኝነትና መረጃዎችን የተላወጥን እንትንልበታለን። ነገር ግን ከዛ ማንጻር ደግሞ አፍራሽውን ኃይሎችን ደግሞ በመጠቀም ለመጥፎ አላማን እንጠቀምበትም እንችላለን። ለምሳሌ አሁን ባለፈው ሲነሳ የነበረው በፌደራል መንግስቱ የወሰደው እርምጃ በትግራይ ክልል ላይ የትግራይ ክልል በወሰደው መልስ አውሮፕላን ተመታ፣ ጀቶች ተመቱ እንዲባሉ ከዛም አንጻር ከዚህኛውም አንጻር ድጋፍ አንደኛው የደገፈ አንደኛው የተቃወመ የተለያዩ ዘመቻዎች የተደረጉ ነውና፣ በአሁን ሰዓት ግን ምናልባት ቆም ብለን ብናስተውል እኛ ኢትዮጵያውያን ከዚህ ከየትኛው ጽንፍ ወጥተን እውነተኝነትና ሀቀኝነት ፕላስ ደግሞ ነገሮችን በሚያረጋጋ መንገድ ሰላምን ለማስፈን በሚደረገው ጥረት ላይ የትኛውም ደጋፊ ሊሆን ተቃዋሚ ሊሆን ይችላልና በሰላም የሚገኝ ትርፍ ነው እንጂ የሚኖረው በተለይ በጦርነት በማባላት በየሰርብስ ግጭት እንዲፈጠር ሰው አንዱ ግጭቶች እንዲነሱ ከማድረግ ከዚህ ከተቆጥበን ፖዚቲቭ የሆኑ ነገሮችን ለሼር ለማድረግ ወይም ደግሞ ፖስት ለማድረግ ብንሞክር የሚያነበው ምብረተሰብ አንደኛ በተለይ ንቃተ ሊናው የሰፋ ነገር አይደለም። በተለይ ኢትዮጵያ አካባቢ ብትመለከት እንደዚህ አካባቢ ተወረረ ሲባል ያንን እውነተኝነት መቀበል ነው እንጂ ማረጋጋት ማለት ነገር የለምና ከዚህ ብንቆጠብ
ያስባለሁ። መረጃውን ቨሪፋይ የማድረግ መረጃ ትክክለኛ መረጃን የማግኘት ጥረት ማድረግ ይገባናል ብለን እናስባለን። አንድ ጽንፈኛን ብቻ የእኛም እናራመደውን ሐሳብ ስለደገፈና ስለደገፈ ብቻ የሱን ሐሳብ መቀበልም አስቸጋሪ ነው የሚሆነውና መረጃው ትክክለኛነቱን ቨሪፋይ ማድረግ አለብን ብለን እናስባለን። እንደው እስኪ እስክንድር ያለች እንደቃ አንድ ሁለት ደቂቃንችና በዛ ሰዓት ምናልባት
መስያ ማለት አይቻለም። ግን ቀድም በሁለቱ ላይ ባልከው የጦርና የምንትን ብዛት አይደለም ለጦርነት የህዝብ ድጋፍ ነው አጠራ አድርጌ። ሁለተኛው ደግሞ ሚዲያ ላይ ሶሻል ሚዲያዎች በደንብ ተንትኖታል። ዮናስ አንተ ማንሰተሃል ከፍተኛ ጥንቃቄ ባለፈው የተበተናል ቀድሞ የወደቁ ጀቶች በሶማሌ ጦርነት ተላይ የሚያደርጉ ይህንን ትክክለኛ የሆነ መንግስትን አላ አይደለ ወይም ደግሞ ከትክክለኛ ምንጮች ካልሆነ ህዝቡን ማጋጨት ረብሻ ነገሮች እንዲዚህ እንዳይደረግ የበለጠ እርስ በርስ ይሄ ወያኔው ስራ ነው። ብዙዎቹ ዲጂታል ሰውያኔ ስራ እንደዚህ ያቀናበሩ ይሄን ነው ጥንቃቄና ህዝቡ ተረጋግቶን ከጦርነት ደግሞ ምንም የሚተረፍ የለም። ጦርነቱ ብቻል ባጭር ጊዜ ውስጥ የሚጠናቀቅበት ፕላን እና አቅድ ያለው በዚህ ቀን በዚህ ምርጫውም የሚካሄድበት ህዝቡ እንዲያውቅ ይደረጋል።
መልካም አድማጮቻችን፣ ለዛሬ የነበረን ፕሮግራም በዚሁ ይጠናቀቃል። ላለፉት 2 ሰዓታት ወይስ 2 ሰዓታት በአገራችን እየተካሄደ በነበረው ጦርነትና በዘር ጭፍጨፋው በተለያዩ በሶሻል ሚዲያዎች ላይ ያደረግነው ውይይት በዚህ ያበቃል። ሳምንት በተለያዩ ፕሮግራሞች ይዘን እንቀርባለን። ለስልክ በስልክ አስተያየታችሁን መቀበል አልቻልንም። ለቴክኒካል ችግሩ ይቅርታን ጠይቃለን። በሳምንት በሚኖረን ፕሮግራም የተለያዩ ዝግጅቶችን ይዘን ቀርባለን። ስላዳመጣችሁን ከልብ እናመሰግናለን። በሰላም ዋሉ።